የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያን የተለመደው ነው ዘውትር ያክብሮት ሰላምታችንን ያስቀደም የዛሬ የነሐሴ 3 ቀን 2012 ዓመተ ምህረት ወይንም የኦገስት 9 2020 ቅንብራችንን ይዘን ቀርበናል። በቅድሚያ በአገራችን ኢትዮጵያ በጽንፈኛውና በዘረኛው አገዛዝ አጋሮችና ጋሻጃግሪዎቹ በግፍ ጭካኔ ተግባር ህይወታቸው እንዲጠፋ የተደረጉትን ዜጎች ነፍሳቸውን ይማር እንላለን። በወያኔ ትግሬ ግር የተተካውና በነፍስ ማጥፋትና የዘር ማጽዳት ወንጀል የተሰማራው የቄሮ ኦነግ አገዛዝ በፈጸማቸው አያሌ ናዚያዊ ወንጀሎቹ ለመፋረድ ቁርጠኝነት ይኑረን። ለወገን ጥሪም ተጨባጭ የተግባር ምላሽ መስጠት ይጠበቅብናል። በቅድሚያ ስለታገቱት የአማራ ወጣት ዩኒቨርሲቲ ተማሪዎች መታፈንና በነፍስ ገዳዮች የኦነግ ሸኔ ቡድን እጅ መውደቅ የኦነግ ቄሮ ጠቅላይ ሚኒስትር ከገለጸ 3 ሳምንቶችን አስቆጥሯል። ይህን የጭካኔ መልእክት ካስደመጠ በኋላ ወጣቶቹ በሕይወት መኖር ያለ መኖር የተገለጸ ነገር የለም። ሰሞኑን የቄሮ ኦነግ አገዛዝ የፍርድ ቤት ችሎት በሰጠው ብይን በወንጀሉ ተጠያቂ ነን የሚሉትን በሽብርተኝነት ለመክሰስ መፈለጉን ይፋ አድርጓል። የታገተ የለም የሚል መግለጫ ሲሰጥ የነበረው የቄሮ ኦነግ አገዛዝ ወጣቶቹን በወቅቱ ለማፈላለግ ያደረገው ጥረት ስላልነበረና በተደጋጋሚ የታገቱ ወጣቶች ድምጽ የሆኑትን በማሳደድ ሲወነጅል ስለነበር በድርጊቱ ተባባሪ ወንጀለኛ መሆኑን በግልጽ አሳይቷል። በአሁኑ ወቅት የኦነግ ታጣቂዎች በራሱ ላይ ስለዘመቱበት ደብቆላቸው የነበረውን ወንጀላቸውን ይፋ አድርጓል። ከዚሁ ከአማራው የህልውና መጥፋት ጋር በተያያዘ ከ250 ቀናቶች በፊት በኦነጋውያን ታፍነው ደብዛቸው ስለጠፋው የአማራ ወጣት ዩኒቨርሲቲ ተማሪዎች እጣ ፈንታ አስመልክቶ ዛሬም ድምጻቸው በመሆን ከጎናቸው የቆምን መሆናችንን እንገልጻለን። የፍትህ አካሎችና አብዛኛዎቹ የብዙሃን መገናኛ ተቋሞች ባንድ ዘር ቁጥጥር ስር በመዋላቸው ምክንያት በወጣቶቹ ላይ የተፈጸመውን ግፍ ትኩረት ከመስጠት ተቆጥበዋል። አሁንም አገዛዙን የምንጠይቀው ያፈንካቸውንና ያሳፈንካቸውን ወጣቶች ፍታ ነው የምንለው። ስለታገቱት ወጣቶች በቀጥታ ተጠያቂው ራሱ ያብይ አገዛዝ ነው። ከዚህ በመቀጠል የዕለቱን ስርጭታችንን እናስተዋውቃለን። በቅድሚያ ሁለት ወቅታዊ ጽሑፎች እናስደምጣለን። በመቀጠልም አንድ ግጥም ይነበባል። ልክ ከምሽቱ 12 ሰዓት ላይ የሳምንቱ ዋና ዋና ዜናዎች ይደመጣሉ። በመጨረሻም ባለፈው ሳምንት ጀምረነው የነበረው ቃለ ምልልስ ይስተናገዳል። የዛሬው ስርጭታችን ለ40 ደቂቃዎች ያህል እንደሚራዘም ከወዲሁ እንገልጻለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ቲቦ በአለ ሲቦ በለመከና
بلا حال شبو ينا نغرو مرايا بلا حال شبو ينا دولا مغرو ياو كان
بلا حال
አዴን ተጋድሪዎቹና ድጋፊ ምሁራን መልካም ነገር የሚጠብቅ መጭ ኑግ ይሆናል ብሎ የሚያምን ብቻ ነው። አምስቱ ዘመን እየተባለ በሚጠራው ሁለተኛው የጣሊያን ጦርነት ወቅት ፋሺስት አማራን ሊያጠፋ መርዝ እንዳርከፈከፈበት ይታወቃል። ዳሩ ግን በአምስቱ ዘመን ከደረሰበት እልቂት በሃድ የወረበሎች አገዛዝ የደረሰበት የዘር ማጥፋት ወንጀል እጥፍ ድርብ ይበልጣል። የአሁኑ ዘር ማጥፋት ከአምስቱ ዘመን የዘር ፍጅትም የከፋ አማራ እንደ አምስቱ ዘመን በፋኖ አርበኞች መምራቱ ቀርቶ ባዴን በሚባል የባንዳዎች ጥርቅም በመታሰሩ ነው። በየትኛውም ዓለም ከሃዲና ባንዳ የወጣበትን ማህበረሰብ ባለቤት እንደሌለው ደን ሲያስጨፈጭፍ እንጂ ሲታደግ እንዳልታየ ይታወቃል። ባዴን በአማራ መቃብር መንደር ለመመስረት የተነሱ ጭራቆች አማራን ለመጨፍጨፍ ተማራዛፍ የዘነጠፉት እጀታ መሆኑን እንኳን ህዝብ ራሱ እጀታውም የሚያውቀው ነው። ተማራ መቃብር መንደር ለመመስረት የተነሳው ሰይጣን የእንግዴ ልጆችን አንስቶ መጀመሪያ ኢህዴን ቀጥሎም ባዴን ብሎ እንደሰየማቸው ታሪክ የከተበው ነው። እነዚህን የእንግዴ ልጆች እንብርታቸው ሲገለበጥ ይያበላም እንደ ባሪያ ሲጠቀምባቸው እንደኖረ የታወቀ ነው። የለገሰ ዜናዊም ሆነ ያሁኑ የኢሃድግ ቡድን አንድም በሆዱ የሚገዛ አሳማ በአማራ ጫንቃ እንዳለ አስቀመጠ ታሪክ ሲያነሳው የሚኖር ነው። የብፊቶቹም ሆኖ ያሁኖቹ በአማራ መቃብር መንደር ለመገንባት የሚመኙት ጭራቆች አማራን የሚጨፈጭፉት በአድን በሚባል እግር ብረት አስረው እንደሆነ የሚታይ ነው። ዓለም ከተፈጠረች ጀምሮ ከገጠሙት ችግሮች ሁሉ የዛሬው ያማራ መከራ የከፋው በባዕዴንና በቀላዋጭ ምሁራን ምክንያት ነው። ተባዕዴን በተጨማሪ ቀላዋጭ ምሁራን አማራን ከማጥፋት ወይም ከመጥፋት ለማዳን የተነሱትን እንደነ ፕሮፌሰር አስራት ያሉ አርበኞች እያብጠለጠሉና እየጠለፉ ለዛሬው ያማራ አልቂት መንገዱን መጥረጋቸው የታወቀ ነው። ባዕዴንና አለቅላቂ ምሁራን አማራን ለመታደግ የሚነሳውን አርበኛ ሁሉ ታማራ ጥፊዎች ጀርባ ተሰልፈው ያጠፉና በካድሬዎቻቸው አማካኝነት ተባዕዴን ተኢህአዴግ ውጭ ምን አማራጭ አለ እያሉ ያሳማ ጥሩምባ እንደሚነፉም የታወቀ ነው። ህወሓት እንደ አምባሻ የጠፈጠፈው ባዕዴን ድንግልናውን ተወሰደው፣ ካድሬና ህወሓት ለአማራ መጨፍጨፊያ ተጠርበው እጀታ፣ ባዕዴን ጋር በፍቅር ተሚሟዘዘው ቀላዋጭ ምሁር ደህና ነገር መጠበቅ መጭ ኑግ ሊሆን ይችላል ብሎ እንደማመን ነው። ለማታውቁት መጭ ኑግ የመሰለ ከኑግ ሰብል ጋር የሚበቅል አረም ነው። ተኑግ ጋር የሚበቅል መጭ ከኑግ የበለጠ ይፋፋል፣ ኑግ የመሰለ ቢጫ አበባም ያወጣል። ዳሩ ግን ከንቱ መጭ ፍሬ ማፍራቱን ይተውና ኑግን ሲያጠፋ ይውላል። እንደ አረሙ መጭ አረሞች ባዕዴን፣ የባዕዴን ካድሬዎችና ቀላዋጭ ምሁራንም የአማራ ስም ተሸክመው የአማራ መልክ ይዘውና የአማራ ተረት ተረት እየተረቱ በተዘዋዋሪም ሆነ በቀጥታ አማራን ሲከፋፍሉና ሲያጠፉ ይውላሉ። በደንብ ላጤ ነው ባዕዴኖች ካድሬዎቻቸውና የእነሱ ደጋፊ ቀላዋጭ ምሁራን በአማራ ላይ የሚፈጽሙት በደል መጭ በኑግ ላይ ከሚፈጥመው በደልም እጅግ የከፋ ነው። ተባዕዴን ተካድሬዎቹና ደጋፊ ምሁራን መልካም ነገር የሚጠብቅ መጭ ኑግ ይሆናል ብሎ የሚያምን የእንግዴ ልጅ ብቻ ነው ሲል መልእክቱ ይጠናቀቃል።
ሌውን ሸቁቶ አንግቶ ሞይዘሩን የሚያምር ድግታት ቆነግቶ ጉተነውን እረጫማ በፌ ለብሶ መለዮን መቀሌ ራያ ልጅ በሩቅ ያስታውቃል። ግፊት እየመራን አለሁን ላገሩ አለሁ ይላል ላገሩ አለሁ ይላል ላገሩ አለሁ ይህውም መናኸሪያ የፍቅር አብነት ደግነት እንደ እህል የሚሰፈርባት ለሚቱ ራያ የአገር ምድረ ገነት የአገር ምድረ ገነት ሆይላሌ ሆይላሌ ሆይላሌው መገና ያሞርቶ ያሞርቶ ደቡና ቀለቀው ጀግና ሊዋጋበት ፈሪ ምንጨነቀው ታይ ራያ ልቻ ቤፊት እየመራ
ሃይላሊ ጀግና ጀግና ተር ሃይላሊ አቦታ ናራራ ሃይላሊ ሆኒና ተር ሃይላሊ አላማ ታቆራ
ዘር ማጥፋትን ካዱ። አይንን በጨው ታጥበው እጅግ ይዋሹ። የዘር ፍጅት የለም ሐሰት ነው ይያሉ። ደሞ እንደ ቋሚዎች ሙታንም ካዱ። ናዚዎች አይሁድን መደዳ ሲፈጁ ብዙዎች ነበሩ ዘር ማጥፋት የካዱ። የናዚ ሽፋኖች ጭፍጨፋን ያፈኑ እንዳለ መታደል በኢትዮጵያም ታዩ። ንፍጠኛው አማራ ተዚህ ውጣ ይያሉ። ሽማግሌ አሮጊት ሲገሉ እንዳላዩ የዘር ፍጅት የለም አሉን እናረፉ። ዘርን እየጠሩ ሰው እንዳልሰቀሉ ዘር ማጥፋት አይደለም ብለውን ቁጫሉ። የዘር ሐረግ ቆጥረው ገጀራ እንዳልሳሉ ዘር ማጥፋት አንልም ብለው ግጥጣሉ። ሰውን በዘር ገድለው እንዳልቆራረጡ አስከሬንን አስረው ሜዳ እንዳልጎተቱ አጋሰስ ምሁራን ኃጢአትን ሸፈኑ። የዘር ማጥፋት ወንጀል አይደለም እያሉ ዘራቸው ተቆጥሮ ሰማዕት የሆኑ ተሰማዩ ሆነው ዝቅዝቅ ምድርን ቢያዩ በትዝብ ተውጠው ከሃዲን ምን ይሉ። ዘር ማጥፋት የለምን ሲዋሹ ሲቀጥፉ በሰማዕታት ደም ገንፎ ሲያገነፉ አስመሳይ ሆዳሞች ወገንን የከዱ ስንቱ ንጹሕ ታርዶ የዘር ፍጅት ካዱ። የዘር ሐረግ ቆጥረው አማራን ሲገድሉ አብሮ የቆመውን ጉራጌን ሲቀሉ እነ ህሊና ቢስ ተእውነት የተጣሉ ዘር ማጥፋት አይደለም ሲሉ ሕዝብን ካዱ። እንደ ጅረት ፈሳሽ ደምን ሳያቆሙ በዘር የተቀላን አስከሬን ሳይቀብሩ ባባይ ጎርፍ አብደው እልልታን ጨፈሩ። ጆሮአቸውን ቀርቶ ዐይኑን ያላመኑ ሰማዩ ያየውን ዘር ፍጅት የካዱ ተመለኮት ታሪክ ተሙታን ተጣሉ።
ገልገሏ ብር ቃላማ ቸርከዋለች እናቴ ከማጅት ከተደላደለ ያመሻሽ ጨለማን ጨለማ ይገፈው ጥላቻን ፍቅር እንጂ በቀል አይሸረው የሸንጎ አባት የሸንጎ ጌታ ሸትናገተ ምንተረከ አዝመራው ሽቶ ዘካላፈራ ዘነበወሬ ከንከተቡር
ተጠቅ ተጠቅ ሸንጎሉ ታወራ እውነት እንዲትረዳ ፍቅር እንዲሰጠን እንዲተፋ ችግር
ሜዳዳ ግፍም ወረቀን የኔ ትዝታ ወርወር ሰፈና ደስማ
መንጋ ሆይ፣ እሺ አባይስ ያንተ ነው። ዘር ለማጥፋት የታረዱት ዜጎችስ የማን ናቸው ሲሉ አቶ በላይነህ አባተ ይጠይቃሉ። ዛሬም የዘር ጭፍጨፋ እየተካሄደ ባለበት ሰዓት ሰልፉ፣ ጩኸቱ፣ ድለቃውና ዘፈኑ አባይ የኔ ነው የሚል የሞኝ ዘፈን ነው። ኢትዮጵያዊ አባይ የኔ ነው እያለ ነጋ ጠባ ሲወተውት ካንገቱ የተቸከለውን ጭንቅላቱን የርሱ እንደሆነ ያለመታከት ማስረዳቱ ነው። አባይ ከኢትዮጵያ ልብ እንደ ፍቅር መንጭቶ ትከሻው እንደ ተቦጀረ ኮርማ እየተጎማለለ ተጉዞ ገደል አፋፍ ሲደርስ እንደ ተሰረፈበት አንበሳ አግስቶ እሳት እየተፋ ሲነጉድ ባይኗ በብረቷ እየታየ አባይ የኔ ነው እያሉ መደለቅ፣ እጄ የራሴ ነው እያሉ ለማስረዳት እንደ መዘባረቅ ነው። የአባይ ጉዳይ የወንጀል መሸፋፈኛ ድሪቶ መሆን ተጀመረ ሰነባብቷል። ለገሰ ዜናዊ የፈጃቸውንና ያስፈጃቸውን በመቶ ሺዎች የሚቆጠሩ ዜጎች በቦንድና በግድብ ጎርፍ በማጠብ መንጋውን እንደ መስክ ከብት ነድቶ እንደ ነበር የሚታወቅ ነው። ሆዳም ዘፋኞችንም ባሕር አሻጋሪው ሙሴን እንደ ዘፈኑለት ያስያዙትን የማይለቀው ዩቲዩብ የሚመሰክረው ነው። ተመምሩ ደቀ መዝሙሩ እንዲሉ የለገሰ ዜናዊ ትጉህ ተማሪም አባይን የዘር ፍጅት መሸፋፈኛ አድርጎ መንጋውን ድብዳብ እንደ ተሸከመ የጋማ ከብት ይነደዋል። 3 ሚሊዮን ሕዝብ እወክላለሁ ተሚለው ሕዝብ በወጡ ጭራቆች ሲፈናቀል አባይን ያነሳና ወንጀሉን ያጥበዋል። በአዲስ አበባ የሚሠራውን የዘር ምህንድስና ለማረሳሳት የአባይን ስብከት በፓስተር አንደበት ይሰብካል። የአማራን ልጆች ሲያስር አባይን ያነሳና የመንጋውን ልብ እንደ ላምጡት ያልበዋል። የለገሰ ደቀ መዝሙር የዩኒቨርሲቲ ተማሪዎችን በጅቦች አስበልቶ ዜጎችን መጠበቅ አለመቻሉን አባይንና ኢትዮጵያን ያነሳና ያጥመዋል። የሕፃናን ተንቦጭ መገላገል አለመፈለጉን የግድብ ዜና ያበዛና መንጋውን ያንሆልለዋል። በአካባቢ ፖሊሶች፣ በከንቲባዎች፣ በቀበሌ ጭቃሹሞችና በጀዋር መንጋ ሰራዊት የዝርና የሃይማኖት ማጥፋት ወንጀል ሲፈጠምም አባይን ያነሳና ታይኑ ይልቅ ጆሮውን የሚያምነውን ቀንድ የለሽ መንጋ አስረሽ ምጩ ያስደልቀዋል። መንጋው እንዳይደራጅና ራሱን እንዳይከላከል እያዘናጋ የዘር ፍጅቱን እንደ ተሸፈነ ቁስል ተቀን ወደ ቀን እየከፋ እንዲሄድ ያለባብሰዋል። መንጋ ሆይ፣ እሺ አባይ ሳንተ ስለሆነ አባይ የኔ ነው እያልክጩህ በአካባቢ ፖሊሶችና ገዢዎች ተባባሪነት በየጊዜው በዘሩና በሃይማኖቱ ምክንያት የሚጨፈጨፈው ዜጋስ የማን ነው? አባይ የኔ ነው ብለህ በጮህክበት ላንቃህ የሃይማኖትና የዘር ማጥፋት ወንጀል የፈጸሙት ለፍርድ ይቅረቡ ብለህ ለእግዚአብሔርም ሆነ ለዓለም ችሎት የምትጮኸው መቼ ነው? አገዛዙ የዘር ጭፍጨፋን ችላ በማለቱና ባለማስቆሙ ጉሩምቦውን የምትይዘው መቼ ነው? መንጋ ሆይ፣ ነገም ከማታጣው አባይ ይልቅ ተመልሶ የማይመጣውን ክቡር የሰው ሕይወት የምታስቀድመው መቼ ነው? መንጋ ሆይ፣ እሺ አባይስ ያንተ ነው። ዘራቸውን ለማጥፋት በመደዳ የታረዱት አማራዎች፣ ጉራጌዎችና ጋሞዎችስ የማን ናቸው? ነፍጠኛ ወጣ እየተባሉ በገጀራ የታረዱት አማራዎች የማን ናቸው? ኦርቶዶክስ ውጣ እየተባሉ በሰይፍ የተቀሉት ክርስቲያኖች የማን ናቸው? አማራ ውጣ እየተባሉ በስለት የተዘለዘሉት እርጉዞችና አዛውንት የማን ናቸው ሲሉ አቶ በላይነህ አባተ በዘረኝነት የተለከፈውን ትውልድ በጽሑፍ ሰይፋቸው ምክራቸውን ሰጥተዋል።
እንጃ እናንተ ሆይ በዝናብ አይመስልንም ያልከለው ሰማዩ ወለላ 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 ወለላ
አድማጮቻችን ከዚህ ቀጥለን የሳምንቱን አበይት ዜናዎች እናሰማለን። ዜናውን የማሰማችሁ አብዱአሊ ነኝ። በኢትዮጵያ ውስጥ በአማራው ህዝብ ላይ ግድያና ማፈናቀል እንዲካሄድ አብይ አህመድ አገዛዝ ድጋፍና ከለላ እንደሚሰጥ ተገለጸ። በቅርቡ በአማራው ላይ የተፈጸመውን የዘር ማጥፋት ወንጀል አገዛዙና ባንዳዎቹ የተለያየ ስያሜዎች በመስጠት ወንጀሉን ለመደባበቅ በዘመቻ ተጠምደው ሰንብተዋል። የኦሮሞ ጽንፈኞች የኛ ነው በሚሉት ስፍራ ሁሉ የአማራ ማጥላት ዘመቻ ጥሪ በማድረግ ቅስቀሳዎችን ያካሄዱ ነው። አገዛዙ በተረኝነት መንፈስ የተሞላ በመሆኑ ስልጣኑ ላይ የተቀመጡት ያብይና ጓደኞቹ ግፍ ፈጻሚዎችን በየመንደሩ አሰማርተው ለህዝብ ሰላምና ደህንነት ድምጽ የሆኑትን ሁሉ እየለቀሙ በማሰር ተጠምደዋል። የግፍ ግድያዎች በተፈጸመባቸው ከተሞች ኗሪ የነበሩትና በህይወት የተረፉት ምስክርነታቸውን ሲሰጡ የሚደመጡት ሆነኛ ማሳያዎች አሰቃቂና በሰቀቀን የተሞሉ ናቸው። የአይን ምስክሮች እንደገለጹት ከሆነ የጭካኔ እርምጃዎቹ በአለማችን ጭፍጨፋዎች ከተካሄደባቸው አገሮች ጋር ሊነጻጸር የማይችልና በየትኛውም ዓለም ያልተከሰተ መሆኑን እንባ በመራጨት ተጎጆቹ ገልጸዋል። አማራውን ሆን ተብሎ ለማጥፋት በተጀመረው ዘመቻ የቄሮ አገዛዝ በቀጥታ እጁ እንዳለበት ብዙዎች ይስማማሉ። ወያኔ ያቀነባበረውን የፈጠራ ትርክት ፕሮፓጋንዳ የጎረሱት የኦሮሞ ጽንፈኞች ክልላቸውን ማስፋትና አማራውን መመንጠር እንደዋና ግብ አድርገው እንዲንቀሳቀሱ የገንዘብ ድጋፍ በመስጠት የሚረዳቸው የአብይ አገዛዝ አማራው ህጋዊ ጥበቃና መብት እንዲያጣ የተለያዩ ደባዎችን እያካሄደ ነው። የዘር ማጥፋት ወንጀል የሚለውን ሐቅም ለማስለወጥ በአሽከር ካድሮቹ በኩል የማደናገሪያ ፕሮፓጋንዳ ያሰራጭም ይገኛል። ለሰብአዊ መብት ተሟጋች ድርጅቶች ሁሉ መለስተኛ ግጭት እንጂ በአማራ ነገር ላይ የተነጣጠረ ዘመቻ አለመሆኑን ለማስተባበል በወኪል ባንዳዎቹ በኩል ዘመቻ ከፍቷል። አማራው ለህልውናውና ለመብቱ ጠባቂ የሆነ ኃይል ያጣ በመሆኑ የአብይና የጓደኞቹ የግፍ ሰለባ ሆኗል። ይህ በዲህ እንዳለ የአዲስቱ ኢትዮጵያ የጋራ ንቅናቄ በሚል ሲያሜ ላለፉት ጥቂት ዓመታት ሲንቀሳቀስ የነበረው ኦባንግ ሜቶ በኢትዮጵያ የዘር ማጥፋት ወንጀል ተፈጽሟል በማለት ምስክርነቱን ሰጥቷል። ይህን ወንጀል መሸፋፈንም በድርጊቱ ተባባሪ መሆን ነው ሲሉ አቋሙን አስተውቋል። ከዓለም አቀፍ የሰብአዊ መብት ተሟጋጅ ድርጅቶች ቅርብ ተሰስር ያለው ኦባንግ በቅርቡ በኦሮሞ ጽንፈኞች በተከፈተው የዘር ማጥፋት ወንጀል ዙሪያ እየሰራበት መሆኑንም ገልጿል። በተለይም የዘር ማጥፋት ወንጀል በተፈጸመባቸው ስፍራዎች በአካል ተገይቶ ያየ መሆኑንና ዘግናይ ድርጊቶች መፈጸማቸውን አስመልክቶ ምስክርነቱን ሰጥቷል። የዘር ማጥፋት ወንጀል በዓለም አቀፍ እንዲታወቅና ተጠያቂዎቹ ለፍርድ እንዲቀርቡ የሁሉም የሰው ልጅ ፍጡር ኃላፊነት መሆኑንም አክሎ አስገንዝቧል። በኢትዮጵያ በተፈጠረው የዘር ጥቃት ዘመቻ ምክንያት ወደ አዲስ አበባ በሚያስገቡ የትራንስፖርት መንገዶች ላይ የጸጥታ ችግር እንዳለ ተገለጸ። አማጽያን ቡድኖችም በመንገዶች ላይ በሚወስዷቸው ጥቃቶች ምክንያትም ለሸማቹ የሚደርሰው የሰብል ምርት እየተስተጓጎለ መሆኑን ለመረዳት ተችሏል። ባለፈው ሳምንት ከግብጽ ጽንፈኞች ያስተላለፉት የአመጽ ጥሪ በተወሰነ ደረጃ ተጽዕኖ ማሳደሩን የገለጹ ወገኖች የሰብል ምርቶችን አመላላሽ በሆኑ ተሽከርካሪዎች ላይ ጥቃት እየተፈጸመ መሆኑን ገልጸዋል። የፖለቲካውን ቀውስ ያባባሰ ያለው የቄሮ አገዛዝ የችግሩ አካል ለመሆኑ በገሃድ እየታየ ነው። በጽንፈኞች ቅስቀሳ ምክንያት የወደሙ ከተሞች ውስጥ የሚገኙ የህብረተሰብ መገልገያ ስፍራዎች አገልግሎት መስጠት እንዳቆሙም ለመረዳት ተችሏል። በሌላ በኩል ደግሞ አገዛዙ የውጭ ምንዛሬ እጥረት አለብኝ በሚል አዲስ መመሪያ ለአስመጭና ላኪዎች መስጠቱም ተገልጿል። በመመሪያው መሰረት አስመጭና ላኪዎች የሆኑ ባለሀብቶች በውጭ አገር ያስቀመጡትን የውጭ ምንዛሬ ዋስትና በመጠቀም ሩዝና ስንዴ አለቀረጥ እየገዙ እንዳስገቡ መማጸኛ አስተላልፏል። ይህ በእንዲህ እንዳለ ለዓለም ባንክ የኢትዮጵያ ብር ምንዛሬ በጥቁር ገበያ ልክ እንዲስተካከል መጠየቁ ከሰሞኑ ተገልጿል። የዶላር ምንዛሬ ማስተካከያ እንዲበጅለት የጠየቀው የዓለም ባንክ ቀደም ሲል የፈቀደውን ብድር ለመስጠት የተመኑን መሻሻል እየጠበቁ ነው ብሏል። የምንዛሬው ለውጥ ይፋ ሲሆን አገሪቱ በብድር የወሰደችው በትንሹ ከ10 እስከ 20 በመቶ እንደሚያድግም ለመረዳት ተችሏል። ከወያኔ ትህነግ ወደ ኦነግ ቄሮ የተዘዋወረው የአገሪቱ የብሔራዊ ባንክ ተቋም ተሟጦ ባለቀው የዶላር እጥረት ምክንያት የቄሮ አገዛዝ ቀውስ ውስጥ ያለ መሆኑን የቅርብ አዋቂዎች እየገለጹ ይገኛል። በኦነግ ቄሮና ህውሃት ወያኔ መካከል በተነሳው የምርጫ ማካሄድ ጉዳይ ውዝግብና የኢኮኖሚ ምዝበራ በውይይት ለመፍታት ሁለቱ ጽንፈኛ ድርጅቶች ድርድር ላይ መሆናቸው ተሰማ። ቀደም ሲል ከወያኔ ትህነግ በኩል የእርቅ ልመና እያስደመጠ መሆኑን የገለጹ ወገኖች የአማልዱኝ ሽማግሌዎችንም መላኩን አክለው መግለጻቸው ይታወሳል። በዚህም መሰረት የቄሮው ጠቅላይ ሚኒስትር ከአጋሩ ጋር ለመደራደር ባሳየው ፈቃደኝነት አለቅድመ ሁኔታ በድብቅ ድርድር ላይ ተቀምጠዋል። የቄሮው ጠቅላይ ሚኒስትር ከወያኔ ትህነግ በሚሰጠው የሞራል ድጋፍ በኢትዮጵያ ህዝብ ላይ የማታለል ፕሮፓጋንዳ እንዲያካሄድ ሁለቱም ጸረ ኢትዮጵያ ቡድኖችና ውስጣዊ ስምምነቶች እንዳሏቸው ቀደም ሲል ተገልጿል። የሰሞኑ የሽምግልና ድርድር ማስመሰል እንጂ በመካከላቸው ቅራኔ እንደሌለባቸው የታወቀ ነው ያሉ ወገኖች አብይ ያለ ወያኔ ወያኔም ያለ አብይ መኖር አይችሉም ብለዋል። በመቀጠልም ጸረ አማራና ጸረ ኢትዮጵያዊነት ጥምረት ጸንቶ የሚቆይና በጸረ አማራ ነባር ሴራ እንደሚመሩ ግልጽ ነው ብለዋል። አብይና ወያኔ ትህነግ በአመለካከትና በሀገር ሀብት መዝረፍና ማዘረፍ አንዳችም ልዩነት እንደሌለባቸው በተግባር ሲያሳዩ ቆይተዋል። አማራው የጥፋት አደጋ በተደጋጋሚ እንዲደርስበት በመናበብ ይንቀሳቀሳሉ። የነባሯን ኢትዮጵያ ታሪካዊና ባህላዊ አንድነት ወያኔና በአብይ የሚመራው የኦሮሞ ጽንፈኛ ለአማራው ሁሉና አደጋ ሆነው እየሰሩ ነው። ቀዳሚ ዓላማቸው የዘር ማጽዳት በመሆኑ የአማራው ግዛት በሆኑት በራያ ወልቃይትና ጠገዴ በሌሎችም ስፍራዎች የትግሪዎችን የበላይነት ማስፈንና በተረኛውም የኦሮሞ ጽንፈኛ በኩል ደግሞ የራሴ ግዛት የሚለውን በወረራ ለማያዝ የዘር ፍጅት እየፈጸመ ይገኛል። ሁለቱም ጸረ አማራ ቡድኖች ገና ከጥንሰሳቸው ጀምሮ ለአማራ ሕዝብ ያላቸውን ጥላቻ እስከ ዘር ማጥፋት በሚደርስ እርምጃ ወንጀል የፈጸመ በመሆናቸው ተደጋግፈው ይቀጥላሉ ያሉ ወገኖች ልዩነት አላቸው የሚሉ የኢትዮጵያ ሕልውናና የአማራውን ሕዝብ መፈጀት በመካር ላይ የተሰለፉ ብቻ ናቸው ብለዋል። በመቀጠልም ሁለቱ ፋሽስታዊ ድርጅቶች የአብይ ቄሮና ወያኔ ህወሓት በአማራ ላይ ያደረሱ ያሉት ግፍ ኢጣሊያን ከፈጸመችው ግብ በመጠንም ሆነ በአይነት እጅግ የከፋና የሚዘገንን በመሆኑ ከተጠያቂነት ለመዳን ሲሉ በአጋርነት ይሰራሉ ብለዋል። በመሆኑም የሰሞኑ ድርድር ይህንን ጉዳይ በዘላቂነት ለማስፈን እንደሆነ ግልጽ ነው ሲሉ እየተፈጸመ ያለውን ደባ ገልጸዋል። በኦነጋውያን የጥላቻ ቅስቀሳ ምክንያት ከትምህርት ገበታቸው የተፈናቀሉ ሴት የአማራ ወጣት ዩኒቨርሲቲ ተማሪዎች በኦነግ አማጽያን እንደታገቱ ከተገለጸ ወዲህ ወጣቶቹ በሕይወት ለመኖራቸው ፍንጭ አልተገኘም። የኦነግ አማጽያን ክንፍ በሆነው በሸኔዎች እጅ እንደወደቁ የቄሮ ጠቅላይ ሚኒስትር አብይ አህመድ በቅርቡ መግለጹ ይታወሳል። አንድም የታፈነ ወጣት የለም እያለ ሲቀባጥር የነበረው የቄሮ ጠቅላይ ሚኒስትር ያለ ህፍረት አፋኞቹን ይዣለሁ ሲል መግለጫ ሰጥቷል። ከዚሁ ጋር በማያያዝም የኦነግ ቄሮ ሊቀመንበር ዳውድ ኢብሳ ጫካ ያለውን የሽብርተኛ ቡድን እንደሚመራና በህቡቅ በገጠሪቷ ኢትዮጵያ የሚንቀሳቀሰውንም ሸኔ የተባለውን የሽፍታ ቡድን ለግድያ፣ ለዘረፋ፣ ለጠለፋ እንዳሰማራው አብሮ ገልጿል። እስከ ቅርብ ጊዜ ድረስ አብይ አህመድ፣ ዳውድ ኢብሳ፣ ለማ መገርሳ፣ ሽመልስ አብዲሳ፣ ጆሃር መሐመድና በቀለ ገርባ የተባሉ የኦሮሞ ጽንፈኞች የኦሮሞን የበላይነት ለማንገስ በተለያየ ቡድኖች ተቧድነው በአገሪቱ ውስጥ ሽብርተኝነትንና ህግ አልበኝነትን አስፈነው መቆየታቸው ይታወሳል። በጽንፈኞቹ ውስጣዊ ቅራኔ ምክንያት የተጋለጠው የቄሮ አገዛዝ የአማራ ወጣት ሴቶች መታፈንን አስመልክቶ እና አብይ ለፖለቲካ ትርፍ እየተጠቀሙበት ለመሆኑም ብዙዎች አስተያየታቸውን እየሰጡ ነው። ከቄሮ ጠቅላይ ሚኒስትር ጽፈት ቤት ወጣ የተባለው መግለጫ እንደሚያሳየው ወጣት የአማራ ሴቶች እንዴት እንደታገቱም አውስቷል። በመግለጫውም መሰረት ወጣቶቹ ከጽንፈኞች ነፍሳቸውን ለማዳን ወደ ተወለዱበት አካባቢ በመጓዝ ላይ እንዳሉ በወለጋ ክፍለ ሀገር ባሉ ከተሞች በልዩ ስሙ ሲየና አንሳሎ ወረዳዎች በሚገኙ ቀበሌዎች ውስጥ ከመኪና በማስወረድ እየደበደቡ ጫካ ውስጥ ለሚገኙ የሸኔ አመራሮች መስጠታቸውን ይፋ አድርጓል። በወንጀሉ ተባባሪ ናቸው የተባሉትንም በምርመራ የእምነት ቃላቸውን መስጠታቸው ተገልጿል። ይሄው የቄሮ ጠቅላይ ሚኒስትር በተለያዩ ወቅቶች የማደነጋገሪያና የቅጥፈት መልስ ሲሰጥ የቆየ ሲሆን ወንጀለኞችን አስረያለሁ ብሎ በሰጠው መግለጫው ላይ የአማራ ወጣት ሴት የዩኒቨርሲቲ ተማሪዎች በሕይወት መኖር አለመኖር አስመልክቶ ግን የሰጠው መረጃ የለም። በቅርቡ በአዲስ የተጀመረው የአባይ ግድብ ሥራ ድርድር ለሌላ ጊዜ መተላለፉን የቄሮ አገዛዝ ጽሕፈት ቤት ገለጸ። በአባይ ግድብ ሥራ ዙሪያ ከግብፅና ሱዳን ጋር የተጀመረው ድርድር መቋጫ ሳያገኝ የውሃ ሙሌቱ መጀመሩን ያሳወቀው የቄሮ አገዛዝ በመጪው ሳምንት አዲስ ድርድር እንደሚጀምርም አስታውቋል። በአፍሪካ ህብረት አደራዳሪነት የተጀመረው የውሃ ሙሌትና አስተዳደር በተመለከተ የተጀመረውን ድርድር እንዲቋረጥ የጠየቁት ግብፅና ሱዳን ሲሆኑ ለመቋረጡ ምክንያት የሆነው የቄሮ አገዛዝ የአባይ ግድብ የውሃ ሙሌትና አስተዳደር አስመልክቶ አዲስ ሰነድ ስላቀረበ በመሆኑም ተገልጿል። ለመጀመሪያ ዓመት የነበረው የውሃ ሙሌት እቅድ መጠናቀቁን 4.9 ቢሊዮን ሜትር ኩብ መጠራቀሙን ይፋ ያደረገው የቄሮ አገዛዝ የመጀመሪያው ዓመት የግድቡ ሙሌት ስምምነት ሳይደረስበት በኢትዮጵያ በኩል መከናወኑ ተገቢ አይደለም የሚል የከረረ ተቃውሞ ሱዳን ማቅረቧ ተገልጿል። የሱዳን መንግስት ባወጣው መግለጫ የሱዳን አቋምና ጥቅም መከበር አስመልክቶ ምክር ቤቱ ግምገማ እንዳደረገና በተለይም ከግድቡ ሙሌት ጋር ተያይዞ በየቀኑ ከግድቡ የሚወጣው የውሃ መጠን ልዩነትን የሚያጠና ግብረ ኃይል እንደመሰረተችም ይፋ አድርጋለች። ሱዳን የመጀመሪያው አመት ሙሌት ከመከናወኑ አስቀድሞ በዕለታዊ የውሃ መጠን ላይ ስምምነት እንዲደረስ አጥብቃ መጠየቋን የገለጸው የሱዳን መግለጫ ኢትዮጵያ አላንዳች መመካከር ሙሌት ማካሄዷ እንዳስከፋት ገልጻለች። ይህ በእንዲህ እንዳለ የአሜሪካ መንግስት የቄሮ አገዛዝ የያዘውን አቋም አስመልክቶ መግለጫ ሰጥቶበታል። በመግለጫው ላይ ድርድሩ የሶስቱንም አገሮች ጥቅም በማከለ ሁኔታ እንዳይቋጭ ኢትዮጵያ እያደረገች ነው ሲል ወቀሳውን ሰንዝሯል። በመጨረሻም ወራሽ ወገኔ የአማራ ድርጅት ቅርንጫፍ የሆነው የሲዊድን ቻፕተር በኢትዮጵያ እየተፈጸሙ ያሉ ወንጀሎችን የዘገበ የተቃውሞ ጽሑፍ ለመንግስታት ተወካዮችና ለሰብአዊ ድርጅቶች መላኩን ገለጸ። በአማራ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል በዋነኛነት ተጠያቂው የአብይ አገዛዝ መሆኑንም ይፋ ያደረገበት ጽሑፉ በእንግሊዝኛና በስዊድንኛ መጠናቀሩን መግለጫው አስታውቋል። በአገሪቱ ውስጥ ሰፍኖ ያለውን ህግ አልበኝነት የፈጠረው የዘውግ ተኮር ፌዴራሊዝም አመራርና ይህንን የእልቂት ጥሪ ስርዓት በመምራት ማንኛውንም የጭካኔ እርምጃ እየወሰደ ያለው የአብይ አገዛዝ እንደሆነም በግልጽ አስቀምጧል። የሰብአዊ መብት ተሟጋች ድርጅቶች በኢትዮጵያ ውስጥ እየተፈጸመ ያለውን ግፍ በደንብ ለመፈተሽ አለመሞከራቸውን አስመልክቶ ዘገባ የቀረበበት የተቃውሞ ጽሑፍ በድርጅቱ ላይ ያለውን ቅሬታ ሰንዝሯል። የኦሮሞን የበላይነት ለማስፈን በያዙት የእርስ በርስ ሽኩቻ አማራውን የተቃራኒ ኃይሎች ኢላማ ተኩስ መለማመጃ የጥቃት ማብረጃ አድርገውታል ያለው መግለጫ አማራው የተከፈተበት የህልውና ማጥፋት ዘመቻ ስፋትና ጥልቀቱ አሳሳቢ ደረጃ ላይ ደርሷል ብሏል። በመቀጠልም በአክራሪ የጎሳ ፖለቲከኞችና ድርጅቶች ቀስቃሽነት በአማራው ነገር ላይ እየተካሄደ ያለውን የዘር ማጽዳት ዘመቻ ለዓለም ማህበረሰብ በማሳወቅ የቄሮውን ጠቅላይ ሚኒስትር አብይን ጨምሮ በዓለም አቀፉ የዘር ማጥፋት ድርጊት ወንጀሎች መፋረጃ ስፍራ እንዲወሰዱ የመጠየቁ ሥራ እንዲከናወን ሞረሽ ወገኔ በስዊድን ጥሪውን አስተላልፏል። አማራው ጠላቱና ወዳጁን እንዲለይ የገጠሙትን ዙሪያ ገብ ችግሮች መነሻ ምንጮቻቸውን አውቆ መፍትሄውን እንዲፈልግ መግለጫው አሳስቧል። እንደ ቀደሙት ግዚያቶች ሁሉ በአሁኑ ወቅት በአማራ ህዝብ ላይ የጠላትነት ቅስቀሳ ከማካሄድ አንስቶ እስከ ዘር ማጥፋት የደረሰ ዘመቻ የከፈቱት ኦነግና ወያኔ ትህነግ መሆናቸውን ያሰመረበት መግለጫ በአማራው ላይ በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ ግፍ እየተፈጸመ በመሆኑ አማራው መፍትሄ የመሻት ጥበቡን ከፍ ወዳለ ደረጃ ላይ ማድረስ ይኖርበታል ሲል የተቃውሞው መግለጫ አጠቃሏል። አርማጆቻችን ዜናው በዚህ ይተካከላል። ከቀሪ ፕሮግራማችን ጋር ለምታደርጉ ቆይታ መስጋናችን ይድረሳችሁ።
አርማጮቻችን በመጋችን ላይ እንደገለጽነው አሁን ወደ ቃለ መልስ ጊዜ እንሸጋግራለን። እንግዳችን አብተህ መስመር ላይ ትገኛለች። ባለፈው ሳምንት ጀምሮ ለነበረው ውይይት ነው የምንቀጥለው። ዶክተር አባን በሰፋ ያለ ጊዜ መደብና ወያይተናል። ዛሬም የቀሩን ጥያቄዎች እንዳሰሳለን። ባለፈው ሳምንት ውጥንቅጡ በጠፋበት ሀገራችን ስለሰፈነው ፖለቲካዊና ማህበራዊ ቀውስ ዙሪያ ሰፊ ውይይት ከሩታራ መደረጉን አስታውሳለን። ማንነቱን ማወቅ የተሳነው ትውልድ በዶክተር አብይ ፍትሐዊነት ተደራጅቶ አደገኛ ደዌ በማራባት የዘር ማጥፋትና የዘር ማጥፋት ዘመቻ ተጠምዶ እየተፈጸመ ያለው ወንጀል እስከወዳኛው ትውልድ በቂም ቁሹ የሚያቆራኝ ለመሆኑ ያው በመሬት ላይ የሚታይ ሀቅ ሆኗል። በዛውልታችንና ጸራማራ ጸረ ኢትዮጵያ ዘመቻ ለማስቆም ወሰድ ሳለባቸው እርምጃዎች ወይንም ይህን ቀውጢ ዘመን የመሸጋገሪያ ተስፋ ብለን ምን ይዘው እሴት ካለ ከእንግዳችን ከዶክተር አባ ጠልቀ ያሉ አስተያየቶች ግንዛቤን ጨብጣለን የሚል ሐሳብ ወስከብተን ለሁለተኛ ጊዜ አቀረበናታል። ጠናስጥልኝ ዶክተር አባ።
ጠናስጥልኝ።
ምንም ሰንብተሻል? ያው እንደተለመደው እንግዲህ የኢትዮጵያነት ሬዲዮ አድካሚ ነው። በዋይቆሽ በጥበብ ባላቸው ሰው ዙሪያ ላይ እንዘምታለን እና እንግዲህ ከቅርታ ጋር ብዙ ሐሳቦችሽን በሰዓት ጥረት ምክንያት ገተናዋልና መታገሪ ነገሮች ስላሉ በሚል ነው እንትን ያለውና በእናልባት በዚህ በሰንበት ቀን በረፍት ሰዓት በመሻማታችን እና አድማጮቻችን ደግሞ ይሄንን እንደሚያደቁ በመረዳት ነው ወደ አንቺ ስልካችን አዞር ነው። እስቲ እንግዲህ ባለፈው ሳምንት ያው ቀደም ብዬ እንደተጠቀስኩት ሰፋ ያለው ውይይት አድርገናል። በዛሬው ዕለት አጫጭር ጥያቄዎች ናቸው የሚኖሩን። ከዚሁ እንግዲህ ወደ መፍትሄ ሐሳብ ወደ ጥሩ ቀና ነገሮችን ወደ መፍጠር ነገሮችን እንሸጋገርካል። አንቺ ባለፉት ብዙ አመቶች በቃለ ምልልስ በጽሁፍ በሴሚናርም ላይ የምታቀርባቸው ጥናታዊ ጽሁፎች ነበሩ። እንግዲህ እሱን ለማንበብ እድሉ ያላገኙ ሰዎች በኢትዮጵያ ፓትሪዮትስ ገብተው ሊያገኙ ይችላሉ። ለምሳሌ አንዳንድ ነገሮች ማነሳ ምን አሳሰብ ይሆን ነው ወደ ተግባር መሻገርን የሚል አንድ ጽሁፍ ከራታን በፊት ነው ለጽሁፍ አቁተሻል ሰፋ ያለ። ሌላው በለውጥ ወቅት ሊመረመሩ የሚገባቸው ጥቂት የውይይት ሐሳቦች በሚል መንደርደር ሐሳብ ሰጥተሻል። ከዛም ኢትዮጵያ ለማጥፋት የሚቀበዘብዙ ሁሉ እነሱ ይጠፋሉ እንጂ ኢትዮጵያ አትጠፋም የሚል ጽሑፍ አቅርበሽ ነበር። ይሄንን ጥቅስ እንግዲህ ከዋናው የአማራ ህልውና ተጋድሎና ህይወታቸውን የሰውት ነፍሳቸውን የማርና ፕሮፌሰር አስራት መሪ ቃል መነሻ ማድረግ ነው ሐሳቡን መንደርደራን ነገር እንትን ንቃተልና ጉልማሽ በማድረግ ያቀረብሽው። እናስቲ ይሄንን የመጨረሻውን ጽሑፎች መመለከት ካሁን ሁኔታ በማዛመድ እንደውም በዛ ጽሑፍሽ ላይ ደካማ ሁሉ እኔ ጠንካራ ነኝ ይበል በሚል የኢትዮጵያ መንፈስና ስነልቦና የማንነቱን የኃይሉ ምንጭና ማዕከል በማድረግ የሚቀሳቀስ የአማራ ስልታዊ ንቅናቄ ማራመድ እጅግ አስፈላጊ ነው የሚል ግንዛቤ ሰንጥረሽ ነበር። እስቲ ይሄን ካሁን ወቅታዊ ሁኔታ ጋር እንዴት እንደምታገናዝቢው የዛሬ 4 ዓመት ወስኛ የተጻፈው ጽሑፍሽ አሁን አለንበት ወቅት ደግሞ ትንሽ ለየት ያለ ነው። ግድያው ባለበት ቢቀጥልም ህብረተሰባችን የተጓዘበት ጎዳናና ሂደት በጣም አደገኛ ነውና እስቲ በዚህ ዙሪያ ላይ መተፍታችሁ ሐሳብ ካለ መስመራችን ነው።
እሺ፣ በጣም እግዚአብሔር ይስጥልኝ በድጋሚ ወንድሜ አቶ ተቆላ። አንዳንዴው እንደተለመደው እንዳልከው ያለንን ሐሳብ ለማህበረሰቡ ለማቅረብና አብረን ለመወያየት ሁልጊዜ በመትፈጥሩት እድል እና ኢትዮጵያዊነትንም ማከለ አድርጋችሁ በተለይ ደግሞ የአማራው ህዝብ ተጠቂ በሆነበት ጊዜ ያላችሁ በመሆናችሁና ከእናንተ ጋር በመሳተፌ በጣም ደስ ይለኛል። እግዚአብሔር ይስጥልኝ በድጋሚ። እንዳልከው ባለፈው ብዙ ነገር ተነጋግረናልና የቀሩ ሐሳቦች አሉ። ለሚቀጥለው ሳምንት ካልከኝ ጊዜ ጀምሮ አንዳንድ ነገር ለማሰብ ሞከርኩ። ጥያቄህን ያነሳውን ጥያቄ መለስበታለሁ። እንደው ግን የሚቀጥሉትን ጥቂት ደቂቃዎች የምናደርጋቸው ውይይት እኔ እንደው ያለኝን እንደው የእውቀት ወይ እንደዚህ ሳይሆን ስሜቴንም ለመግለጽና እስከምን ድረስ ነው ውይይት እስከምን ድረስ ነው ተጨባጭ ፋክትንም እውቀትንም እንዲህ የመሳሰሉ ነገሮችን ትንተናዎችን ለማሳየት እስከ መቼ ነው መገፋት ያለበት? መቼ ነው እነዚህ ሐሳቦችን አመለካከትን እነዚህ በሙሉ አንድ ነገር ለማድረሻ ከአንድ ቦታ ወደ አንድ ቦታ እንዲያደርሱን እንጂ በራሳቸው ዋጋ የላቸው። ሐሳብን በተለይ የፖለቲካ ትንታኔን ያለውን ግንዛቤ መጨበጥ የምናደርገው ወደሚቀጥለው ተግባር ወደ ላንድ ነገር ለነጻነት ለፍትህ ወይ ላንድ ነገር ግብ አለው እንጂ እዛው ላይ ለመቆየት አይደለም የሚል ስሜት ደጋግሜም ገልጫለሁ። ግን ከመቼውም ጊዜ የበለጠ አሁን ብዙም ብንተነትን ሆነ ያለውን የበሽታ ዳያግኖስ ብንሰጥ ሲሰጥም ነበር ያለንበት የሆነ ጥያቄ ከዚህ ተቃዳፊ ሆኖ ለምሳሌ በአንድም በሽተኛ ዳያግኖስ ከማድረግ ብሊድ ያደረገ ከሆነ የደማ ከሆነ ደሙን ያን ማሰር ተገቢ ነውና አሁን ያለንበት የኢመርጀንሲ ህዝብን እንደ በጽንሰ ሐሳብ ወይም በፖለቲካዊና ፍልስፍናዊ ማዳን ሳይሆን ይሄ የመጣውን ልቂት ስናመላክተው የነበረው ሲባል በብዙ የፖለቲካ ቅድም ያነሳቸው ፕሮፌሰር አስራትም ይህንኑ ነው። ኢትዮጵያን ለማጥፋት ህዝቡን መጨረስ እንዳለባቸው አማራውን መጨረስ እንዳለባቸው እንደተነሱ ያወቁ ነበሩ። እና ይሄ ሁሉ አስተሳሰብ ዞሮ ዞሮ አንድ ላይ ካላደረሰን እስከምን ድረስ ነው ገደቡ በሚል ነው የዛሬውን ውይይቴን የምገድበው ማለት ነው። እኔ ስም እንደው እስከመቼ ነው ሁሉ ነገር ለሁሉ ነገር ጊዜም አለው ፖይንትንም አለው ትሬሽሆልድ የሚደርስበት አለ ትንተናም። ምክንያቱም አንተ ከነገርከኝ አሁን ከጠቀስካቸው ባለፈው ጥያቄም ላይ እነዚህ ጽሁፎች የዛሬ 5 አመት የሚሆን ከዛ በፊት የዛሬ 3 አመትም በተለያየ መንገድ መፈተሽ ያለባቸው ለለውጥ የሚያስፈልጉ ሐሳቦች ምንድናቸው አልካቸው ለማስቀመጥ እና አብይም ከመምጣቱ በፊት ይሄ ትግል እንዳይጠለፍና እኔ ብቻ ሳልሆን ደግሞ በጣም ብዙ ኢትዮጵያውያን ይሄንን የታያቸው ያመለከቱ ነበሩ። ሐሳቡ በመጥራት እንዳለበት ጨቋኝና ተጨቋኝ አጥፊውና ተጠፊው አንድ ላይ ሆነው ኢትዮጵያ ነጻ አትወጣም ያለው የኃይል አሰላለፍ ይሄን ሁሉ እንግዲህ እንዲለይ በሐሳብም ጥራት እንዲኖረው የሐሳብ ጥራት ደግሞ ከተገኘ ማለት ነው አቋምህ ግልጽ ከሆነ ወዳጅህ ማን እንደሆነ ሪሶርስ አቅምህ የት ጋር እንዳለ እነዚህ ናቸው ድርጅት የሚባለው ይሄን ሁሉ በምትፈጥርበት ጊዜ ወደ ተግባር በተሳካ መንገድ ትሄዳለህ ለማለትና ያን ለማሳየት ነው ነበር። ያም ሆኖ አሁን ያለንበት ቦታ አለንና ካለነው ጋር አነጻጽረሽ የሚለውን የተተነተኑት እንዳሉ ሆኖ ምክንያቱም ባለፈው ሳምንትም መሪነን ከሚሉት ግለሰቦች እንዶ ከላይ የሸፈን ባለመልኩ ምን ያህል በፐርሰበ ተክለሰውነታቸውም ሆነ በአስተሳሰባቸውም በእምነታቸው ጸረ ህዝብ ጸረ ኢትዮጵያ ጸረ አማራ እና በዚህ በራስ መንፈስ እና በራስ እንትን የተዋጡ ብሬን ዋሽድ የሆኑ ሚስ ኤጁኬትድ የሆነ ህብረተሰብ እንደነበረ ያው ዳያግኖስ ተነጋግረናል። እነሱ አሁን ምንድን ነው ኦኬ ይሄ ነው ችግሩ እነዚህ ሰዎች እስኪድኑ ነው ወይም ደግሞ እነሱን ለማዳን ነው ወይም የነሱን ደካማነት መንግስትና መንግስት ስር ያሉትን እነዚህም ደግሞ የውሸት ፖለቲከኛ የውሸት ተቃዋሚ ነን የሚሉትንም ጭምር ነው እስከዛሬ ስናገረው ስለነበረ ምንወያየው ማህበረሰብ ይገባዋል ብዬ ነው እንትን ለማለት እና እነዚህ ኃይሎችን የሚያደርጉት ጸረ ኢትዮጵያ ተንኮል በኢትዮጵያ ስም ተሸፍኖ እንዴት ትግሉን እንደቀለበሰ ያብይን የነብርሃኑን የምንትስን የኦኤልኤፍ ኔቲፒኤልኤፍን ብንተነትን ምን ያህል ጥላቻ እንደተሞላቸው ምን ያህል ደግሞ ድንቁርና ይዘው ለባዕዳን መሳሪያ ሆነው አገርና ህዝብን በማጥፋት መንገድ ላይ እንዳሉ ብንተነትን አያስቆምም ጉዳዩን። አሁን ያ የሚፈሰው እንደም የሚያስቆም አይደለም እና በቂ ትንታኔም ስለተደረገ አስፈላጊ ከሆነም ደግሞ ለየት ባለ ሁኔታና ቦታዎች ሊደረጉ ይገባል። አሁን ግን ምንድነው ከዚህ ከቅድም እንዳልኩት የተሰበረውን አጥንት ቶሎ የማያያዝ የሚፈሰውን ደም ህይወት እንዳይፈስ ለማዳን ምንድን ነው መደረግ ያለበት የሚለው ላይ ነው። እና ተመልሼ ያልካቸው ነገሮችን ተመልክቻቸዋለሁ እኔምና መደረግ ያለባቸው ተብለው የተዘረዘሩት አዲስ ነገር አይደለም በተለይ ለአማራና ኢትዮጵያዊ ነኝ ለሚለው። ስለዚህ ምንድን ነው በተለይ ምንድን ነው ከዚህ አሮን ከዚህ እንትን አሮን ቀውስ ትግሬ ሲገባ ላፍ አድርጎ የሚያወጣው ነገር ነው አሁን የሚያስፈልገው ሲገደል ይሄ ነው የማይባል አረመናዊ ተግባር ሲደረግበት ከቆየና ከቀጠለ እየባሰ ነው የሚሄደው። ራሱ ተባባሪ ነው የሚሆነው። ማቹ ተገዳዩ ራሱን ለቪክተምነት ለተጠቂነት ምቹ ነው የሚያደርገው። ይሄ ሁሉ የሚቆጠበው የነበረው ነው የሳይንስ የፖለቲካ ሳይንስ ሞራል ምን ይላሉ እነዚህ አምባገነኖች 8 ወር እንደዚህ ከዚህ በላይ አትስጣቸው እና አስቀድሞ የኛ ልክ ኦቤ እንዳደረጉት ዱናት ኦቤ ይላሉ ኢን አድቫንስ ሳትጠየቁ እጅ አትስጡ ሳትጠየቁ ልክ ላብይ ያደረጉት ሳይጠየቁ ማንም ሳያስገድደው እየሄደ እና ያ ከፍተኛ ጉዳት ያመጣል። ስለዚህ የትንተናውን ወደ ጎንም ብናስቀምጥ በቂም ስለተደረገ የተተነተነውን ነገር ወደ ተግባር ወደ መሳሪያነት የመቀየር ስራ ነው ያለብን ማለት ነው። ሁላችንም ሁሉም የተጻፈው ምን የተባለው ሁሉ አሁን ወደ መሳሪያነት እንዴት አድርገን ተርጉመው ብለው በየቦታው የሚደራጀው በየአካባቢው ያለው አማራ ከነዚህ እስከዛሬ በህዝብ ውስጥ ይመላለሱ የነበሩት አዲስ ነገር የለምና በየ ነው ራስን ማዳን የራስን አቅም ማወቅ ጣላትን ማወቅና ራስን ዲፌንድ ማድረግ ስውር አይደለም። አሁን የማብራሪያ ጊዜ አይደለም ለሁሉም በጋ ግልጽ ነው። ግን የተጠቂነት እየበዛበት በሚሄድበት ጊዜ ይሄም እንዳይታየው ይሆንና የበለጠ ጥፋት ላይ ይወድቃል። እና የደም ቅድም እንዳልኩት እንዴት አድርገን ኢመርጀንሲውን እንስራ የሚለው ላይ ነው። እናንተ ከተከስከው ጥቅስ ላይ ደካማ ሁሉ ነው ሰው ሁሉ ይመስለኛል ሰው ሁሉ እኔ ጠንካራ ነኝ የመጽሐፍ ቅዱስ ውስጥ ያለ ጥቅስ ነው እና ምን ይላል በሆነ ኮንቴክስት ውስጥ ነው ይሄ አባባል በተለያየ ጊዜ ለምንድን ነው ይሄ ለምሳሌ መሳሪያ ነው። እንዴት ነው መሳሪያ የሚሆነው? አንድ ሰው አእምሮውን ከምንነት ወደ ምንነት ቀይሬዋለሁ ብሎ ባመነ ቁጥር እኔ ጠንካራ ነኝ እስካለ ድረስ እኔ ራሴን መከታለሁ እኔ በየትም ቦታ ሀረርጌም ውስጥ ይሁን ባሌም ውስጥ እኔ ጠንካራ ነኝ ማንንም አይነካኝም የሚል እምነት በውስጡ በሚያሳድርበት ጊዜ ለነዚህ የሚሆኑት መሳሪያዎች ይፈጠራሉ አክሰሱ ይወለዳል። እና እዛ ላይ ይሄ አሁን ጥቅሱንም ባላቀው መጽሐፍ ቅዱስ ውስጥ ምን ላይ እንዳለ ታሪኩ ይሄን ይልና ምን ይላል እንደውም ይሄ ከሆነ እኔ ጠንካራ ነኝ ብሎ ካመነ ደካማ ሰው ሁሉ ከዛ በኋላ ማጨዱን ይላል ማጨዱን ሰይፍ ማረግ ማረሻውን ጦር ማድረግ ይችላል ይላል። እና አሁን ፈልጌ ምን ምንድነው ትምርቱ እምነት መጀመሪያ አንተ ማንነትን አፈርም ካደረክ በኋላ የሚያስፈልጉ ድርጅታዊም በለው መሳሪያም በለው ሪሶርስም ይከተላል ይወልዳል። ይሄ የእንትንህ የስበት ማዕከል በሰውነታችን ውስጥና በአእምሮ ውስጥ ያለ የስበት ማዕከል አለ ልክ ግራቪቲ እንደምንለው ለመሬት ማለት ለእርግ ለፕላኔት ማለት ነው። ያ የግፊ የስበት ማዕከል ለጥንካሬ ሪሶርስ የሚሆንህ አቅም የሚሆንህ ይሄንን ማንነት ኢግናይት ስታደርግ ነው። ስለዚህ አማራው ሆነ ኢትዮጵያዊ ዛሬ ምንድነው ማለት ያለበት እስከዛሬ የተደረገውን ሰቆቃ በየቀኑ የሚደረገውን ሰቆቃ ሪፍሌክት ማለት ማለት ማየት በዛ ላይ ማዘን በዛ ላይ ዩ ኖ በዛ ዙሪያ ነው ወይስ ማስቆም ነው የምናስቆመው ደግሞ ይሄ እምነት ይሄ እስካሁን እንደ ቪክተም እንደምን የታየነው ነገር ሆነ ማንኛቸውንም ከውስጣዊ አቅመህን ሊወስድብህ የሚችለው እስከዛሬ ያደረግነው እስከዛሬ ለምሳሌ ኮንቪንስ ለማድረግ ባለፈውም ብያለሁ ለማሳመን ከመሞከር ከመሳመን ማሞኘት ይቀላል የሚባለውና እነዚህ ሳይኮፓቶች እንደነ አብይ አይነት ሰዎች ለፓወር መንት ነው የሚጠቀሙባቸው ስልቶች ናቸው በጮሌነት በመናመንና ለዚህ ነው የሚያስቸግረው ለኮንቪንስ ለማድረግኛ ማህበረሰብ ግን ይሄ ነው አጥማችን ለማለት ነው ስለዚህ በአማራም ድርጅት ዙሪያ የተደራጀው ማህበረሰብ በጠቅላላ በኢትዮጵያ ላይ የመጣው በአማራ ላይ የመጣው ለሁሉም እንደሚመጣ ያው እያሳዩን ነው ምንም ችግር አይደለም የማንቂያ ጊዜ አይደለም እና ያ ሁሉ አንድ ላይ ማድረግ ያለበት ፊቱ ላይ ያለው ህልውናውን ለህልውናው ጠንቅ የሆነው ከሌኖ አይደለም የሚለውን የመተንተኛ ጊዜ ሳይሆን የማስወገጃ ነው ባይነኝ ነኝ። እነዚህ ድርጅቶች በአማራነትም በምንም የተሰባሰቡት የሚጠይቋቸው ጥያቄዎች ሆነ የሚያቀርቧቸው ዲማንድ በየሰልፉ በየመኑ ባለው የፖለቲካ ዲስኮርስ በኔ በኩል ካለው መከራና አለንበት ከምንለው ደረጃና ወደፊት ደግሞ ውጤታማ ወደ ሆነ መንገድ የትግል መንገድ የሚያስኬደን ነገር ከተፈለገ በየማስበው እነዚህ ኃይሎች የዚህ ሁሉ ቁንጮ የሆነው አብይ ከስልጣን ባስቸኳይ መውረድ አለበት ሪዛይን ማድረግ አለበት ይሄንን ሊያነሳ የማይችል ኃይሎችን ኮንቪንስ ለማድረግ ለማሳመን ጥረት ማድረግ ለጥፋቱ ተባባሪነት ነው ብዬ ነው ማምነው አሁን የዛ ጊዜ አይደለም የተጻፈው ታሪክ አለ ሁሉ ነገር አለ ካስፈለገ ስለዚህ ወደሚፈልጉት መሄድ ይችላሉ ማለት ነውና ይሄ ያልከው የተቀስክልኝ ነገሮች ስልታዊነታቸው ከፖለቲካ አንጻር ሳይሆን በኔ እንትን ከእምነትና ካስተሳሰብ አንጻር ነው እምነትህ ትክክል ከሆነ አንድ ወጥ ከሆነ በውስጥህ እንትን ፍራግመንትድ ካልሆነ ካልተበታተነ ትኩረት ካለ ፎከስድ ከሆነ እምነትህ ማለት ነው እና ሐሳብህ ደግሞ ራይት ትክክል የሚሆን አይሁን የጠራስ ከሆነ ድረስ መንገድህን ያሳያልና በዛ ላይ ፎከስ ትኩረት ሰጥተን ብንጓዝ የተሻለ ነው ለማለት ነው በሰፊው ነው የተነተንኩት ምክንያቱም ያለውን ሁኔታ ወንድሜ አቶ ተኮላ ብንነጋገር ሰሞኑን ሁላችን በየተለያየ ሁኔታ ላይ አዳምጠናልና ያን ብደግም you know ለቅሶ ነው ምንም ጥቅም የለው እና ግን እንዳለፈውም አሁንም ማሳሰቢያ ነው አብይ ከስልጣን መልቀቅ አለበት ሪዛይን ማድረግ አለበት ከዚህ ውጪ ይሄን አድርግልኝ እናታ ሌላው ከዚህ ይሄን ለማድረግ ሪዛይን እንዲያደርግ የሚያደርገው ደግሞ እኛ በራሳችን አቅምና በራሳችን ጥንካሬ ቅድም ባልኩት ውስጣዊ ጥንካሬ በራሳችን አጀንዳ ምን ፈልገውን እናቃለንና ኢትዮጵያ ምድር ላይ ማንንም አይታረድም ኢትዮጵያም አትበተንም ይሄንንም አንፈቅድም እኛም እየተጎተትን ተገደልን ይያልን አንጮህም ካሁን በኋላ እኔ ሁሉ ጠንካራ ነኝ ይበል የሚለው ለምን ለም ያለ ጫካ ውስጥ ወለጋ ውስጥ አሁን ሲዳማ ውስጥ አሁንም የትም ቦታ አርገሬ ነው መቆም ይችላልው መቆየ እነዚህ ባለፈው እንዳልኩት እንደዚህ ፈሪዎችና መንጋዎች ስለሆኑ የፈሪ ብትር ስለሆነ የሰለጠነ ኮንፍሊክት ግጭት አይደለምኛ ምናካይደው እንደ አረመኔ ስለሆነ እንትን የሚያደርጉት የሚንቀሳቀሱት ከፍርሃት ከጀግንነት ሳይሆን ከፍርሃት እንደ መንጋ በቡድን ነው ያንዳንዱ ኢትዮጵያዊ ያንዳንዱ አማራ በያለበት ከነየቤተሰቡ እኔ ጠንካራ ነኝ ራሴን መከላከል እችላለሁ በሚልበት ጊዜ መንጋዎቹ እንደሚሮጡ የኢትዮጵያ ህዝብ ያቀዋል በየ ኦሮሞ አካባቢ ያለው ኢትዮጵያዊ ያቀዋል ኦሮሞም ያቀዋል አማራውም ያቀዋልና ያን የምናደርግበት ጊዜ ነው ህዝብ እንዳልክ እና ለነዚህ ሰዎች እንደንዳንሆን ሰለባንዳንሆን ለማለት ነው።
በጣም ጥሩ ዶክተር አባኒ አሁን ካን ስትናገር አንድ ነገር አስተዋወሰ ሰሞኑን በዩቲዩብ ላይ አንድ ህፃን ልጅ አነስተኛ ውሻ ነገር ልጅም ተነስተው ምሮጣ አይመስለኝምና ጫማውን ካልሲዮን ትጎት በመንከስ ሊያወጣበት ሲታገል ህፃኑ ልጅ ውሻ አይተሽ ከሆነ ያ ነገር ነው ዛሬ ደካማ ሁሉ እንም ጠንካራ ነኝ ይበል የሚለው የዛ ህፃን ልጅ ራሱን ለመከላከል ተከላክሎም በንክሻም በትግል አድርጎ ያቺን ውሻ አባረረ። ይሄ ነው ደካማ እኔ ሁሉ ደካባር ለሆም ይሁን ደካማ ሁሉ እንም ጠንካራ ነኝ ይበል የሚለው እንትን አባባል ትክክለኛ ነውና ይሄ ነው የሚያደርገው
ዋይርድ ነን ለሰርቫይቫል አሁን ህፃናትን ያልከውን እኔ ማይቻለኝ ምን ያህል ውስጥ ህይወት ካለ በውስጥ ያን ነው የምታደርገው ለመኖር ሰዎች ነንና ሊቪንግ ኦርጋኒዝምስ ነን ፍላጎታችን ሞት በመኖሩንም ብናቅ አላቂ መሆኑንም ብናውቅ የውስጥ ኢንስቲንክታችን ያ ልጅን ህፃኑ ልጅ እንደሚያደርገው የመኖር መፈለግ ነው። ለዚህ ነው ሰው በቁሙ መሞት የለለበት። ለዚህ ነው ሰዎች አንጎላችሁ አመራችሁ እንዳይነካ እንስጠብቁት ምልበት ምክንያት ያ ይሆናል ይቆጣታል ያ ውስጡ ይሞታል ያ እንዳይሆን ነው አደራ ምለውና ልክ ነህ።
በጣም ጥሩ ዶክተር አባይ እንግዲህ ወደ መደምደሚያውንም ሐሳብ ሰንዝረሻል። ብዙ ባሁን ጊዜ በትግሮች አገዛዝ ዘመን ይሄ ነገር አይ መለስ ቢወርድ ወይንም አለ ማርያም ደስታለኝ ቢወርድ ኢትዮጵያ ትጨልማለች ያለ ሰው አልነበረም። አሁን አብይ ወይንም ጋሎቹ በያዙበት ዘመን ደግሞ የጋሎች መላወጥን እንደ ጻድቅ እንደንትል የተቀበሉ ይሄ ነገር በፍጹም ሊሆን አይችልም ኢትዮጵያ ትፈርሳለች አብይ ከጥከት ኮሮሌላሉና ግን ምንድነው መውረድን ጥያቄ ብቻ ሳይሆን በምን ፖለቲካ ነው የምናወርደው? አሁን ባሁን እንደው በሰሞኑ ጋሎቹ እንዳሉት ከሆነ እንደሚናገሩት አነሽመልስ ማን ነው አብዲሳ ነው እንደተናገሩ ሰምተሽ ከሆነ ወይንም ራሱ ዶክተር አብይም ባለ ሄዶ የተናገረውን በኦሮምኛ ተናግሮ በአማርኛ ተተረጎመው በጣም አሳዛኝ ነው። በጣም በዛች ሀገር ውስጥ በኢትዮጵያነት አለ ኢትዮጵያነት ነው ምናምን ወይንም አለ መንፈሳችን ለሚሉ ሁሉ ስድብና ድፍረት የተሞላብን ግን ያደረጉት አማራውም እንደዚሁ አሁን ደግሞ ሰሞኑን አይ እኛ ሁሉ ስልጣን ወስደናልና ከእንግዲህ ወዲያ ማንንም አይነካንም ኢትዮጵያን የኦሮሞ ምጋሎች እንትን አርገናል የሚለው ነገር የቅስቀሴ ከነ በደንብ እኛ ነፍጠኛ ሲባል አማራው ተሸማቀ ይኖራል እኛ ደግሞ እነሱ እንዲህ ናቸው ለማለት ተሸማቀን ይኖራልና ከባን በምን አይነት አስተሳሰብ ነው ታዲያ አብይ ደክስነል ምን አስተሳሰብ ይዘን ነው ምን ጓዘው ኢትዮጵያ አንድ አይደለም አንቺን ይታገልሻል ሰው ራሱ አማራ ይታገልሻል አንቺን እኛ ይታገልና ለማራው ራሱ ዘካቤችን የሚያሉት አማራና የሚሉስ ታገሉ ነው ምናያቸው እኛ ነው ራሳችንን የሚያጠፉንን አይደለም የሚታገሉት አበግቦ ሰባት የነበሩትን ስንመለከት የሚያሳዝን ውርደት የፖለቲካ ውርደትን የተሸከሙት አሁንም ቢሆን የሚታገሉት ራሱ አማራውን ነው ይሁን ኢትዮጵያነት ስለፎነ ይሄ ነገር ያሳዘነ በምን ፖለቲካ ነው ይሄን ነገር ወደርቅነት አምጥቶ አብይ ወረድ ስንል ማለታችን ነው ኢትዮጵያ ማዳማት ማለታችን ነው ምን ፖለቲካ ምን እይታ ነው ሊያድን የሚችል ይሄን ነገር እስቲ እንዳጭር ግምገማ በሰጭንና
እኔ ባለፈው ማንስቸው ነበር ባለፈው ሳምንት ውይይታችን አሁንም ቀድም እንደው በደፈናው ዙሪያውን ሄድኩበት አካሄዳችን ይቀየረመልበት አያስፈልግም እነዚህን የኢትዮጵያን ጠላቶች ወይም የሚያወናብዱ ኃይሎችን በሚል አይደለም። በአሁኑ ጊዜ አማራው ሌላው ኢትዮጵያ በኢትዮጵያዊነቱ የሚያምነው ሌላው አጠቃላይ ኢትዮጵያዊ በሙሉ ከነዚህ ራሱን ከአብይ ደጋፊ የሚሆን ከአብይና ደጋፊዎቹ እስካሁን ድረስ በንግግርም በተግባርም ያሳዩት ነገር አለ። ይህንን ሊያስተውል ካልቻለ ሊመዘግበው ካልቻለና በዛ ሊንቀሳቀስ ካልቻለ ያን ማህበረሰብ መተው ነው። አቅምን ጉልበትን ማባከን ለነሱም ጉልበት መሆንና የህዝባችንን ሰቆቃ ማራዘም ነው። ስለዚህ ግልጽ የሆነበት ጊዜ ስለሆነ ለነዚህ ሰዎች አንደኛ ተልኮ ስላላቸው ነው እንዳልኩ ነው ባለፈው ተልኮ ያላቸው ናቸው በገንዘብ የተገዙ ናቸው። ሌላ ምንም ነገር የለውም። ሲናገሩ የኖሩት ነው የሚፈጽሙት። ችግሩ የነበረው በእኛ ነው። ቅድም እንዳልከው በእኛ በአማራውም በለው በኢትዮጵያዊ ነኝ የሚለው ኦሮሞም ውስጥ ልክ እንደኛ በኢትዮጵያዊነቱ የሚያምነው ዝም ብሎ እንደዚሁ ጠፍቶበት እንትን የሚላለ ያ ሁሉ ማህበረሰብ ተጠያቂ እኛ ነን ባይ ነኝ ያልኩት ባለፈው ሳምንት አሁንም እሱን ነው። ተጠያቂው ትኩረት የምናደርገው በነቃ ነው ባወቅ ነው ሰዎች ነው። ያላወቁትን ስስክና ነቃ አውቀው ያንቀላፉትን ከነሱ ጋር ስንነታረቅ ይሄ አሁን ሽመልስ በለው ምንትስ በለው እየወጡ በየሳምንቱ ምንም ድፍረቱ ነው ይሄን እንዲናገር ይሄን እንዲያደርጉ ላለፈው 30 40 አመት ኢትዮጵያዊ የተባለው ናሽናሊስት በአገር ወዳድ የሚባለው ኃይል በራሱ ላይ በማፈር ይሄ እንደው በገለልተኝነት በነዝህላልነት ለዚህ አብቅቷቸዋል። ስልጣን ላይ አይደለም የመንደር መሪ መሆን የማይገባው የማይገባቸው ሰዎች እና የማይገባቸው መንግስት ነው ተብሎ ያለው በአገራችን ላይ እና በእነሱ ዙሪያ በእውነት ነው ማለት አብይ ማን ነው ለዛ ቦታ መስጠት አሁን አስፈልጊ አይደለም። ከሁለት አመት በላይ ተሰጥቶታል። ማየት የማይችሉ ከሆነ አያዩም። ሁልጊዜ እንዲሆኑ ትንሽ ቁጥራቸው ጥቂት የነቁ ያወቁ ኮሚቴድ ሆኑ የሚባልበት ለዚህ ነው። እኛ ያወቅ ነው ሚስጥሩ የገባን እና አስተዋይ ከሆነን ውስጣችን በደንብ ከገባው እና ለዛ ደግሞ ቆራጥነት ካለን ምንም ነገር የሚሳነን የለም። ቅድም እንዳልኩት ምንም ነገር ማንም ይከተለን አይከተለን አይደለም። አሁን እሱን ትተን ካለፈው መማር በጣም አስፈላጊ ነው። ወያኔን እናጠፋ እንታገላለን ይላሉ። በወያኔ ምንድነው ጸረ ወያኔ መስለው እንደነብርሃኑ ቅድም እንዳልከው ግን የዛ ፍርአት የዛ ምናምን መሳሪያ ሆነው እውነተኛ ኢትዮጵያዊ ኃይል እንዳይወጣ እንቅፋት ሲሆኑ ነው የኖሩ ናቸው አይደል? ያ አሁን እንዳይደገም እዛ ውስጥ እንዳንዳክር አሁንም ያለ ይር አለ። አሁንም በሚዲያም አላቸው በሰዎችም ያሁን ምንላቸው ስብስቦች አብይ ደጋፊ ምንትስ የነሱ ስራ ነው እና የውጭን ማህበረሰብ ማያዝ የሚፈልጉት እንደዛ ነው። ያኔ ምንድነው የሚሉን የነበረው አይ ወያኔ ላይ ነው እንጂ ማነጣጠር ከሌና ተመልከቱ ኤልኤፍና ተመልከቱ ምንትስን ኢፒኤልኤፍና ተንኩ ሲሉ ነበር። አሁንም እንደዛው ነው የሚካሄደው። ወያኔ ተንኮል እየሰራበት ነው እንጂ ባብይ ላይ አቅም አንሶት ነው እንጂ ምንትስ ነውና አትመልከቱት የሚሉ ጊዜንስ የሚሉ ይሄንን ድጋሚ እንዳንሳተፍና ሁለት ሶስት ጊዜ እንዳንጃጃል የራሳችንን አጀንዳ መስራት ብቻ ነው የሚያዋጣን። በነሱ ጦር ሜዳ ከመሳተፍ እዛው በራሳቸው ራሳቸውን ይስበኩ እንጂ እኛ የዛ መሳሪያ መሆን የለብንም ማለት። ምክንያቱም አሁንም ኦኤልኤፍ የኦኤልኤፍ አንዱ ክፍል ወይም ደግሞ እነዚህ ጸረ ኢትዮጵያ የሆኑ ጸረ አማራ የሆኑ አንዱ ክፍል ቅድም እንዳልከው ዛሬ ካልገዛሁ ዛሬ ካልፈጸምኩ በቴክኒካል እና አንዳንድ ታክቲካል ነገሮች እንጂ ልዩነታቸው መሰረታዊ ልዩነት የላቸውም ከአብይ ጋራ። አብይ የዚህ የቴሮሪስቶቹ የአሸባሪ ወኪል ነው ደጋግሞ ነግሮናል እና ከበዛው ውስጥ እንደው እነሱ ኦኤልኤፎችም ወያኔዎችም ልክ አብይን ጸረ አብይ እንደሆኑ እና እኛም እዛው ውስጥ እንደገባን በልክ ባለፈው እንደተደረገው ነው። እነሱ ሲጣሉ እነሱ አብይ መጥፎ ነው ሲሉና እኛ አብይ ለኢትዮጵያ ጠንክ ነው ለህዝብ ጠንክ ነው በመንልበት ጊዜ ከአንድ አመል ለአንድ ውጤት አይደለም። ወያኔዎችም ጋር የሚያደርጉት ይሄ ቅድም ያልኩት ውጅምብር ባለፈው ተመረናል ለ30 አመት ከዚህ ቶሎ ጥርት ብለን በራሳችን አጀንዳ ምን ሄደው እኛ በኢትዮጵያዊነት ጥያቄ ላይ ነው ለማጭበርበር የሚመጣው ነገር አይደለም። ሰውነሱ አምስት ሀገር አምስት ክፍለ ዘመን ጣሊያኖች ፕላን ያደረጉት ለማስፈጸም ነው። እና ወደ ራሳችን ብንመለከት ሁሉም አብይን በሚንትን በሚልበት ጊዜ ኮንፊውዥን ደግሞ በደንብ ይመቻል እንደዛ አይነት። አሁን እሱ ቢወርድ ምን ይሆን ይሄን ለሚሉ ባለፈውም ተናገራለሁ አፍራለሁኝ በጣም የተማረውም ከሆነ ማንኛቸውም ሰው በፈጣሪውም ላይ ነው የሚቀልደው በራሱም ላይ ነው የሚቀልደው እና በጣም ራሱን ዝቅ ያደረገ ሰው ነው ማለት ነው። መቶ ምናምን ሚሊዮን የሚኖርባት ስንት ጥበብና እውቀት በውስጧ ያሉ አዳዲስ ደንቆሮችና የአረብም የአውሮፓም አሽከር የሆኑ ፖለቲከኞች ላይ ስላሉ እንዲሁ ዝም ብላ በዋዛ እንትን የምትል ሀገር አይደለችም። እና ማስቆም አለብን። አብይና መሰሎቹ ከስልጣን መውረድ አለባቸው። ይህ እስኪሆን ድረስ በምን ባለፈው ደጋግሜ ተናግሬያለሁ፣ አሁንም እዛ ተግባር ላይ ህዝቡን ጥሪ ማደርገው ልጆቻችን ካልተፈቱ፣ አንተ ካልወረድክ፣ ፓርላማው ዲዞልቭ ካልሆነ፣ አዲስ ህገ መንግስት ካልተቋቋመ፣ ኢትዮጵያን እንዲህ አይነት ነገር እስካልሆነ ድረስ ድጋፍ የኢኮኖሚ ማዕቀብ የስራ ማዕቀብ እነዚህን ሁሉ እናደርጋለን ብሎ እነዚህን በስራ ላይ ማዋል። ይሄን ቢያደርጉ ኖሮ እንደዚህ ዝም ብለው ወንድሞቻችን የተጎተቱ እስር ቤት አይገቡም ነበር። የሰላም ትግል የሚባል አዲስ አበባ ያለውን ማንኛቸውንም ትግል ይሄን ነው ቄሮ አይፈነጭብንም ነበር። እንደምታውቁት ሶኮል ቄሮ ምናምን ተብሎ ወያኔን ግን ቦታው ያስገባው ጎንደርና ወሎ በተነሳው ወልዲያ ላይ ደሴ ላይ ቆቦ ላይ በተደረጉት ነው። ያን ደግሞ ማምጣት እንችላለን እንደገና መነሳት ይችላል። እና ለነዚህ አብይ ምናለ ምናምን ለሚባለው በዛ ውስጥ እንደው አደራ ወገኖቼ አንግባ። ስለሚሞቱት ስለሚታረዱት ስለምትበተነው ሀገራችን ስትሉ ለአንድ ለተጠማ በስልጣን ለተጠማና በራሱ ፍቅር ላይ የተዋጠ ህዝብን በውሸትና በማታለል እያሳረደና እያረደ ለዛ ሰው ጊዜ እንስጥ ማለት በእግዚአብሔርም በህግም በፍትህም የሚያስጠይቅ ነው ብዬ ነው የማስበው። ሆኖም ግን እነሱን ዘግተን የራሳችንን ስራ እንስራ። አማራው ከመቼም ጊዜ የበለጠ በያለበት ራሱን አብይ እኮ ተናግሯል። አዳምጡ ትላለህ አይደል? ባለፈው ተናገረ። እንግዲህ መቼስ ምንም እናደርገው የለም፣ እያንዳንዱ ግለሰብ ራሱን ይጠብቅ። እዛ እነዛንማ እነዚህ ምሁርና ተቃዋሚ ነን የሚሉት ኢትዮጵያ በጣም ያሳዝናል። ማየቴ በጣም ኤኒዌይ እዛ ላይ አላቸው ግን እያንዳንዱ ራሱን ይጠብቅ ብሏል። ከዚህ በላይ ምን ትፈልጋላችሁ? እያንዳንዱ ራሱን ይጠብቅ። ስለዚህ ኢትዮጵያዊ ነኝ የሚል ወገኑን በተለያየ መንገድ ሚስጥራዊ በሆኑ መንገዶች ራሱን በኢኮኖሚ አጠንክሮ በስንቅ ትጥቅ አጠንክሮ ራሱን ዲፌንድ እንዲያደርግ የሚያስችለው ማህበር መሆን ካሁን በኋላ የቪክተም እና የተጠቂ ሚና በጭራሽ ይዞ የሚያጠፋን እንጂ የሚያለማን አለመሆኑን መገንዘብና በእውነትና በራሳችን ላይ ከጥንት ጀምሮ በምንኩራራው በኢትዮጵያ አምላክ ኢትዮጵያ የእግዚአብሔር ነች ኢትዮጵያ ደጋግ ነገር ነው የምንመኘው እና መልካም ሰዎች ነን እና ያ ኃይል እንዲጎለብትና ማኒፌስት እንዲያደርግ ፉሊ እንጂ እነዚህ አእምሯቸውን የታጠቡ አረመኔ ሽፍታዎች በአብይ ተጠባባቂነት የሚንቀሳቀሱት ለኢትዮጵያም ሆነ ለማንኛቸውም የኢትዮጵያ ክፍል ለአፍሪካም አጸያፊዎች ናቸው። ይህን ጸያፍ ተግባር ነው መቀኞቿ ሲመኙት የኖሩት ኢትዮጵያ እንዲህ ያደርጉ ስለሚባል ኦሮሞ ወገኖቻችን በተሰበኩት አንዴ ጡት ቆረጥን አንዴ ተቆረጥን አንዴ ምን ሲሉ ይሄንን ይፈልጉ ነበር እና ያሱን ለማሳካት ነው የሚሞክሩት። ግን እንደማይሳካ ሙሉ እምነቴ ነው። እግዚአብሔርን ግን እና ህዝቡን የምማጸነው አላስፈላጊ የሆነ እልቂት እና መከራ በህዝባችን ላይ ባይታይ መልካም ነው እንጂ እና አብይ ፍጻሜ ምንም ዘላለማዊ እንደማይሆን እርግጥ ነው። ግን እግዚአብሔር ይጠብቀን። እናንተንም በጣም አመሰግናለሁ ለምትሰጡኝ እድል። እግዚአብሔር ይስጥልኝ። ጨርሻለሁ።
በጣም ጥሩ ዶክተር አባር ግጥ ነው መቼም ያንዳንዱ ሰው ያስተዳደጉ ውጤት ስለሆነ በአሁኑ ዘመን የኢትዮጵያን ሳስተዋይነት የሚዛናዊነትና የጨዋነት ባህሪ በክደትና በማጉብደት ተለውጧል። እንግዲህ እንዳልሹ ከዚህ ውስጥ የሚወጡ በጥራት አላማቸው የጸና ለሀገር ህልውና ለህዝብ ደህንነት የቆሙ ኢትዮጵያን ሳይመጣሉ የሚለው ተስፋችን እንኖራለን የሚልንትን ነው ያደመደምነው ይመስለኛል። እንግዲህ ሐሳብሽ አጠቃላይ ይመስለኛል ብዙም ጊዜ አልሰደብሽ እና ለዛሬው ለሰጠሽን አስተያየት በጣም ያመሰግንኩኝ። ለወደፊቱም እንግዲህ ጊዜው ተለዋጭ ሆነበት ቁጥር ሐሳቦችን እና መሪ ሐሳቦችን ለማግኘት ካንቺ ምን መኛቸው ነው ከሌሎቻችሁም እንደማትለይም በማመን ባልመጭታችን በራሴ ስም ያመሰግንኩኝ። በዚህ ላይ ያለን መልካም ጤንነት መኛለሁ። ደህና ሁኚ።
እግዚአብሔር ይስጥልኝ። እኔ ማመሰግናለሁ። እግዚአብሔር ይስጥልኝ።
እሺ፣ ሰላም።
ነገርን ከስሩ ውሃን ከጥሩ የጥንቶቹ አባቶቻችን ነገርን ከስሩ ውሃን ከጥሩ እንደሚሉት የነገርን ስር ዘለቅ ብሎ ወደ ውስጥ አጥልቆ በማሰብ የበሽታውን ምንነትና እንዴትነት ደፈር ብለን በመመርመር መድኃኒቱን ለመውሰድ ካልተዘጋጀን ፍጅቱና የዘር ማጥፋቱ ስለሚቀጥል በየአደባባዩና በየመድረኩ የምናሰማው ዋይታ አቁመን በወጉ እንኳን እንዲያርፍ ለማይደረጉ ወገኖቻችን ቀብር ብቻ መዘጋጀት ይኖርብናል። በመሆኑም በዚህ ጽሑፍ የታሪካዊ ችግራችንን ነጭ ነጩን ጥቁር ጥቁሩን በገባኝ መጠን ለማቅረብ ሞክራለሁ ይላል። አቻሜለህ ታምሩ በ16ኛው መቶ ክፍለ ዘመን በጋሞ መነኩሴ ባባ ባህሪ የተጻፈውን ዜናሁ ለጋላ ያነበበ ሁሉ ዛሬ በኢትዮጵያ ምድር ኦሮሞ ባልሆኑ ነገዶች ላይ የተካሄደ ያለውን የዘር ማጥፋት ሲታዘብ መጽሐፉ በትዝታ 400 ዓመትን ወደ ኋላ መልሶ ታሪኩ የተነገረበትን ዘመን የኖሩ ያህል የሚፈጠረውን ስሜት ዛሬ የኖሩ ያለው ያህል ቢሰማው አይፈረድበትም። የኦሮሞ የገዢ መደብ የሆነው ሉባ የጭካኔ ባህል የገዢ መደቡ ሉባ ለመሆን በሚያካሂደው የቡታ ጦርነት የሚፈጸመው አርሜኒያዊ ጭካኔ ሁሉ ዛሬ ቄሮንን የሚሉ አማራን ለማጥቃት የሰለጠኑ የጆዋር መሐመድ መንጋዎች የሚፈጽሙት የዘር ማጥፋት ጋር አንድ አይነት ነው። አይናችን እያየ በወገናችን ላይ ሲፈጸም የምናየው ጭካኔ ሁሉ ገዳ የሚባለው የኦሮሞ ገዢ መደብ ወታደራዊ ስርዓት ተቋማዊ ያደረገው ካልቸር ኦፍ ቫዮለንስ ውጤት ነው ሲል ፕሮፌሰር ሀብታሙ እንዳለው የገዳ ስርዓት ከሌሎች ወታደራዊ ስርዓቶች የሚለየው በምርኮኞች ላይ ሳይቀር ሪቹዋላይዝድ የሆነው ካልቸር ኦፍ ቫዮለንስን ተቋማዊ ማድረጉ ነው ይላል። ሌሎች ወታደራዊ ስርዓቶች ጠላት እንኳን ቢሆን የምርኮ አያያዝ ስርዓት አላማ አላባቸው። በገዳ ስርዓት ግን ኦሮምኛ የማይናገር ሁሉ መጥፋት ያለበት ጠላት ነው። በገዳ ስርዓት በፊት የነበረው ሉባ ያልወረረውን ያልወረረ ያላጠፋውን ያላጠፋ ያልዘረፈውን ያልዘረፈ ያላወደመውን ያላወደመ የሉባ መሪ ወይም አባገዳ መሆን አይችልም። ዛሬ በአገራችን የምናየው ኦሮሞ ያልሆነውን ማቃጠል ማውደም ሰላማዊ ሰውን በጭካኔ መግደል በክርስቲያን ማቃጠል መዝረፍ ወዘተ ሁሉ የገዳ ስርዓት ተቋማዊ ያደረገው የኦሮሞ የገዢ መደብ ካልቸር ኦፍ ቫዮለንስ ውጤት ነው። እኔ በበኩሌ የጆዋር ለማሰብ ፈቃደኛ ያልሆነ መንጋ ኦሮሞ ባልሆነው ህዝብ ላይ ያካሄደ ያለውን ጭካኔ ስመለከት አባ ባህሪ በመጽሐፍ መልክ ትተውልን ያለፉትን ፊልም ባይነህሊናዬ የማየው ያህል ተሰምቶኛል። በመሆኑም ዛሬ የተካሄደ ያለው ሁሉ የኦሮሞ የገዢ መደብ ወታደራዊ ስርዓት የሆነው የገዳ ስርዓት ተቋማዊ ያደረገው ሪቹዋላይዝድ የሆነው ካልቸር ኦፍ ቫዮለንስ ውጤት ነው። ባጭሩ ናዚ ኦነግ በጥንቱ የኢትዮጵያ ሰላማዊ ህዝብ ላይ ያካሄደ ያለው የዘር ማጥፋት ዘመቻ ባለፉት 400 ዓመታት የመጣንበትን የኢትዮጵያን ታሪክ በቅጡ ባለማወቃችን የፈጸምነው ኃጢአት እያስከፈለን ያለ ከፍተኛ ዋጋ ነው። የጥንቱ የኢትዮጵያ ህዝብ ሰፋሪና መጤ እየተባለ በህገወጥ ወራሪዎች የዘር ማጥፋት እየተካሄደበት ያለው አውሮፓውያን ላቲን አሜሪካና አፍሪካን መውረር ከጀመሩ በስንት ዘመናት በኋላ ወደ ኢትዮጵያ በገቡ ህገወጥ ወራሪዎች ነው። ኢትዮጵያዊ አይደለንም እያሉ በኢትዮጵያ ምድር የተተከሉ የጽረፋ ሽሽትና የጽረቅኝ ግዛት ምልክቶችና የኢትዮጵያና የአፍሪካ አባቶች የሆኑ ጀግኖችን ሐውልቶች ሲያፈርሱ የገዳ ስርዓት ተቋማዊ ባደረገው የኦሮሞ የገዢ መደብ ካልቸር ኦፍ ቫዮለንስ እየተመሩ አውዳሚ አርሜኒያዊና ጭካኔ የተሞላበት የዘር ማጥፋት ዘመቻ ሲያካሂዱ የሚውሉ ወራሪዎችን ማባበሉ ማብቃት አለበት። የኢትዮጵያን ነባር ነገዶች እያጠፉ ከርስታቸው እያፈለሱ በሕይወት የተረፉትን ገርባ ወይም ባሪያ እያደረጉ ቅርስ ያወደሙና ስልጣኔ የደመሰሱ ወደ ኢትዮጵያ የገቡትን ህገወጥ ጦራሪዎች ከነሱ በፊት አፍሪካንና ላቲን አሜሪካን ይወረሩ አውሮፓውያን በወረራ የወሰዱትን ርስት ለባለቤቶቹ መልሰው ነቃቅለው ከአፍሪካ ምድር እንደወጡ ሁሉ እነሱም ወደ አገራችን መጥተው ለፈጸሙት የዘር ማጥፋት፣ ላጠፏቸው ነገዶች፣ ለደመሰሱት ቅርስና ስልጣኔ ሁሉ ተጠያቂ ሆነው በወረራ ከመጡበት ጊዜ ጀምሮ እስካሁን ከርስታችን ላይ ላገኙት ጥቅም አፈላማ ከፍለው ርስቱን ለባለቤቱ መልሰው አገራቸው ወደሚሉት ሊሄዱ እንደሚገባ ትግል መጀመር አለብን። ርስታችንን ሰጥተን አንድነት ማምጣት ካልቻልን ያለን የመጨረሻ አማራጭ እንደ ዋርካ የተንሰራፉበትን የአባቶቻችንን ርስት ለቀው ኦሮሚያቸው ከባሌ በታች እንዲፈልጉ ማድረግ ብቻ ነው። ይህን በተፈጥሮ ሕግም በእግዚአብሔር ሕግም መሠረት አለው። የደቡብ አፍሪካ ፓርላማ በ16ኛው መቶ ክፍለ ዘመን ወደ አገራቸው የገቡ ነጮች የወረሩትን የጥቁሮቹን መሬት ለቀው እንዲወጡ ሙሉ በሙሉ ወስኗል። ደቡብ አፍሪካ በደቾች የተያዘችበት ዘመን ኢትዮጵያም ከባሌ በታች በተነሱ በአባገዳ በሚመሩ ወራሪዎች የተወረረችበት ዘመን ነው። በተለይም የመጀመሪያዎቹ የአምስት አባገዳዎች ወረራ ማለትም የሜልባ፣ የሙደና፣ የኪሎሌ፣ የቢፎሌ እና የምስሌ ወረራ ድቾች ደቡብ አፍሪካን ከተወረሩበት ዘመን ጋር ይገጥማል። የደቡብ አፍሪካ ጥቁሮች በ16ኛው መቶ ክፍለ ዘመን የተወረረውን ርስታቸውን ዛሬ ካስመለሱ ደቾች ደቡብ አፍሪካን በወረሩበት ዘመን በአባገዳ እየተመራ በተካሄደው ወረራ የተወረሩት ባሌ፣ የዛሬው ባሌ፣ ፈጠጋር፣ የዛሬው አርሲ፣ ደዋሮ፣ የዛሬው ሐረርጌ፣ እናሪያ፣ የዛሬው ኤሊባቦር፣ ቢዛሞን፣ የዛሬው ወለጋን ወደ ነባር ባለቤቶቹ ሊመልሱ የማይችሉበት ምድራዊ ምክንያት ሊኖር አይችልም። እንዳውም የደቡብ አፍሪካ ፓርላማ ውሳኔ የተወረረብንን የአባቶቻችንን ባድማ ለማስመለስ ፕሬሲደንስስ ሴት አድርጎልናል። የአውሮፓዎቹ ጥንታዊ አገር ስፔንም ዜጎቿ የአገራቸው ባለቤት ሆነው በሰላም የሚኖሩት ሪኮንኩስታ ባሉት እንቅስቃሴ ወራሪዎችን ለብዙ ዘመቶ ዓመታት የወሰዱባቸውን ርስታቸውን አንድ ባንድ በማስመለስ ነው። እኛም ሪኮንኩስታ በማድረግ የተወረረብንን ርስታችንን ማስመለስ አለብን። ይህንን በኢትዮጵያ ቋንቋዎች ብቻ ሳይሆን በፈረንጆቹም ቋንቋ በመጻፍ ታሪካችንን ዓለም እንዲያውቅ ማድረግ ይኖርብናል። በሰልፍም ሆነ በአቤቱታ በምናደርገው ትግልና በምንሰጠው ምላሽ ሁሉ በኢትዮጵያ እምብርት ላይ የበቀለው ኦሮሚያ የሚባለው እባጭ አባገዳዎች በየስምንት ዓመቱ ከባሌ በታች ካለው አገራቸው ተነስተው ነባሮቹን የኢትዮጵያ ነገዶች በአገራቸው ላይ እያጠፉና ገበሮ እያደረጉ የተጋፈጧቸውን ከርስታቸው እያፈለሱ በትዕዛዝ ማንነታቸውን እየቀየሩና የገነቡትን ስልጣኔ ሁሉ እያጠፉ እንደ ዋርካ ተስፋፍተው በወረራ የያዙት የአገራችን ክፍል እንጂ ኢትዮጵያ የራሷ ያልነበረ አንድ ኢንች የሰው መሬት ወራ እንደማታውቅ መናገር አለብን። የመለስ ዜናዊ አማካሪ የነበረው የሲአይኤው ፓል ሄንዝ ስለ ኦነግና በአጠቃላይ የኦሮሞ ፖለቲካ ስለ ተመሠረተበት የውሸት ታሪክ እንደ ጻፈው ኢትዮጵያም ሆነ ከኢትዮጵያ ውጭ ያሉት ኦነጋውያን ያሻቸውን ሊቀርሹ ይችላሉ። ኦነጋውያንን ገና ጫካ ጀምሮ የሚያውቃቸው ፓል ሄንዝ እንደ አውሮፓውያን አቆጣጠር በሐምሌ 30 ቀን 1992 ዓ.ም ለመለስ ዜናዊ በጻፈለት ረጅም ደብዳቤ ስለ ኦነጋውያን ተረት ተረት የሚቀጥለውን ጽፎ ነበር። ኦነግ ኦሮሞን በሚኒሊክ የተጠቃና ለደረሰበትም ጥቃት ፍትሕ ያላገኘ አስመስሎ ለማቅረብ ይጥራል። ስለ ታሪካቸው የራሳቸውን አመለካከት ሊኖረዳቸው መብታቸው ነው። ነገር ግን ሌሎች የኢትዮጵያ ሕዝቦችን እንዲቀበሉት መጠየቅ አይችሉም። አብዛኛዎቹ ታሪካቸው የተመረጠ ተረት ነው። በታሪክ በነባርነት አንጻር ኦሮሞ በኢትዮጵያ ውስጥ ካሉት ነገዶች ሁሉ በጣም አዲስ መጤ ገብ ሕዝብ መሆኑን ረስተውታል። አውሮፓውያን ወደ ሰሜን አሜሪካና ነጮች ወደ ደቡብ አፍሪካ የገቡት ጊዜ ኦሮሞዎች በአብዛኛው የኢትዮጵያ አውራጃዎች ከሰፈሩበት ጊዜ ይረዝማል። ፖል ሃንስ እንዳለው ኦነጋውያን ተረት ተረት እየፈጠሩ ታሪክ ነው። ከ16ኛው መቶ ክፍለ ዘመን በፊት ኦሮሞ ኢትዮጵያ ውስጥ ይኖር ነበር፣ ኦሮሞ ነባር ሕዝብ ነው እያሉ የሌለ ልብ ወለድ የሚፈጥሩበት ምክንያት ሕዝባችን የሚሉት የሰፈረበት ምድር የሌሎች ኢትዮጵያን አጽመ ርስት ስለሆነባቸው ነው። ታዲያ ተረት ተረታቸውን የሚቀርሹ በሰው ርስት ላይ ተሆኖ አይደለም። በወረራ ገብተው ባለ ርስት ያደረጋቸውን ኢትዮጵያ ትፍረስ ሲሉን ኦሮሚያ የሚባለው በወረራ የተፈጠረ ኢምፓየር ፈርሶ ርስቱ ለባለቤቶቹ የአውራጃዎቹ ስም ወደ ጥንተ መሠረቱ እንዲመለስ ትግል የማንጀምርበት ምድራዊ ምክንያት ሊኖር አይችልም ሲል አቻሜለ ታምሩ ጽሑፉን ያጠቃልላል።
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ወደ መጠናቀቁ ተቃርበናል። የዛሬውን የነሐሴ 3 ቀን 2012 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የኦገስት 9 2020 ስርጭት ያስተናገርናችሁ ተቆላ ወርቁ ሞላና እኔም አብዱአሊ ነበርን። በሚቀጥለው ሳምንት እስከምንገናኝ ደህና ቆዩልን ይላል። በዚሁ እንሰናበታችኋለን። ደህና ሰንብቱ። ቻሎ
ተናንቀ